በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ የእሁድ ፕሮግራሙን ጀምሯል። እንግዲህ በዛሬው ፕሮግራማችን እንደተለመደው የተለያዩ አርዕስቶችን እንዳስሳለን። የአትሌቶቻችን የምንድነው የሚባለው አረንጓዴው ጎርፍ መኮንን ብዙ ጊዜ እንደዚህ ሲል ሰማው ነበር። አረንጓዴው ጎርፍ ሁኔታ ምን አለ? እስቲ እንግዲህ አዋቂዎችን ምን ካገኘን እንጠይቃለን። የስፖርት ባለሙያዎችም እንደነመኮንን ያሉት ደውለው ምን እንደሚሉን እንሰማለን። ጋገኘናቸው ጊዜ ካላቸው ከኛም አካባቢ እስቲ ስለ ስፖርት ብዙም ዕውቀቱ ባይኖረንም አይተናል ያየነውን እስከዛሬም አሁንም ያየነውን ለመመስከር እንሞክራለን። አድማጮችም ይሄንን በተመለከተ ምን ይስማችኋል? ትናንት ለምሳሌ አስደሳች ነበር አይደልም እንዴ? የጥሩነሽና የአልማዝ አያና በጣም የሚያኮራ ነው። በሌላው በኩል የወንዶች 10000 ሜትር ሯጮቻችን ትንሽ
መቸራ እንግዲህ ተታታይ ይላሉ።
እነዚህን እና የመሳሰሉትን ስፖርትን በተመለከተ ጊዜ የሆኑትን እናነሳለን። እንግዲህ እናንተም አድማጮቻችን የተሰማችሁን ተናገሩ። ስፖርት ነው። ሌላ ሰሞኑን በኢትዮጵያም ሆነ በዓለም ዙሪያ የሚካሄዱ ጉዳዮችን በተመለከተ እንወያያለን። ሙስና ምንድነው? ሙስና አስቀያሚ ነገር ነው ይባላል። ኢትዮጵያ ውስጥ ደግሞ በአሁኑ ጊዜ እጅግ በጣም ተስፋፍቶ ምንም ነገር መስራት አይቻልም ያለ ሙስና ይላሉ። ድሮ አንድ ተረት ሰማ ነበር፣ እሱ በእግር ሲሊን በጀ በየቀደምኩት ይባል ነበር። እንግዲህ ጉቦ ማለት ነው። አሁን ግን ሙስና ላይ ደርሶ ምንም ነገር ያለ ሙስና አይሰራም። የመንግስት ስራ፣ የግል ስራ፣ ሁሉ ነገር በእጅ ማለት አለበት። ይሄን ነገር በተመለከተ ከእንዚህ ያለነው ውይይት እናረጋግጣለን፣ አስተያየታችንን ሰጣለን። እናንተም አስተያየታችሁን ስጡ። ከዚህ በተረፈ ግን አንድ ምሁር ስለ ሙስና ምን እንደሆነ ኢትዮጵያ ውስጥ ከቦታው እሳቸውን እናነጋግራለን። አቶ ስዩም ተሾመ ይባላሉ። የአምቦ ዩኒቨርሲቲ መምህር ናቸው፣ እንደዚሁም ደግሞ ብሎገር ናቸው። በተለያየ ጊዜ ታስረዋል። እኚህ ምሁር ምን ይላሉ? በአጠቃላይ የኢትዮጵያ ምሁራን ስለ ሀገራቸው ጉዳይ ምን እንደሚሉ በሳቸውን ጀምርና ወደፊት ደግሞ እንቀጥላለን። ምሁራን ምን ይላሉ ስለ ሀገራቸው ጉዳይ? የዚች ሀገር የወደፊት ዕጣ ፈንታ ምንድን ነው? በዚህ ጉዳይ ላይ ከዜና በኋላ ከዩኒቨርሲቲው መምህር ከአቶ ስዩም ተሾመ ጋር ውይይት እናደርጋለን። ሌሎችም አርዕስቶች እንዳስሳለን። በዛሬው ዕለት ስለ ከዚህ ዓለም በሞት ስለተለዩት ስለ የኢትዮጵያ ሕፃናቶች አባት ማለት ይቻላል ሁላችንም በሳቸው ተምረን አድገናል ነው የምለው። በእኔ ግምት አትሊስት እኔ እስከማውቀው ድረስ እኔ የማውቃቸው እሳቸውን ታሪክ ከአምስተኛ እና ስድስተኛ ክፍል ሆኜ ነው። እንደውም ቤታችን ቴሌቪዥንም አልነበረም። ግቢያችን ውስጥ አንድ ቴሌቪዥን የነበራቸው ሀብታም ነበሩ። የግቢው ልጅ በሙሉ እዛ ሄዶ ቁጭ ብሎ ተሰብስቦ ቴሌቪዥን ያይ ነበር። ትዝ ይለኝ፣ የአምስተኛ ክፍል ተማሪ ነኝ የዛሬ ስንትና ስንት ሺህ ዓመት። ምን ይሉ ነበር? ትዝ ይለኝ፣ አንተ ፈቅ በል አትጋፋ ሲሉ ሁላችንም እንትን እንን ነበር። እኛን የተመለከተ እያዩ የሚነግሩን ይመስልን ነበር። የልጅነት ነገር የእሳቸውን ከዚህ ዓለም በሞት መለየት በተመለከተ እንግዲህ ዘውዱ አጭር ታሪካቸውን ታቀርብልናለህ እንደገባኝ ከሆነ ማንቼ ዛሬ ከስንት ጊዜ በኋላም ተመልሶ መጥቷል። ምንድን ነው የሚባለው? የጠፋው ወንድማችን ተመልሶ መጥቶልናል። ደስ ብሎናል። እሱም እንግዲህ አስተያየቱን የተለያዩ ሐሳቦች ላይ አስተያየቱን ያቀርብልናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ተስፋ እያደረግን ወንድማችን መርሶ የቴክኒኩ የዛሬው ኃላፊ እስቲ በምን እንደሚጋብዘን አላቅም ፕሮግራሙን እምንጀምረው በሙዚቃ መሰለኝ እንዴት ነው መርሶ
ሙዚቃ ግን ባይዘው አሁን ከስለ አባባ ተስፋዬ ስታነሱ አባባ ተስፋዬ ሙዚቀኛ ነበሩ
ኦኬ እኔ አላቅም
ሙዚቃ መሳሪያ አኮርዲዮን ይጫወታሉ
ኦኬ
ፒያኒስት ናቸው ትራምፔት ድምጻዊም ነበሩ
በለው ይሄን ሁሉ ቹለታ ይዘው ነው እኛ በልጅነታችን አንተ ወደዛ
እና እስቲ ከሳቸው አንድ ሙዚቃ ብጋብዛችሁ ይኩ
በጣም ደስ ይለናል ለትዝታ ያህል
አካንም አቋርጦኝ የሚሄድ ፍጡር አይገኝም ይያል ዘዴ ፈጥረሽ ህዝቡ ቢሳነፍም አይቻለም በክፋት ሾሄ ታጠርሽ አንቻለም በድንቁርና ተውጠሽ ነበር በጉ መድኃኒቱን አገኙልሽ ሊቃውንቱም አይቻለም እንግዲህ አትኩሪብን አትንደላቀቂብን ሊቃውንቶች ብዙ አሉን ዓለም በሽፍንፍን ስታፋጅ ኑረሽ ነቁብሽ በሰለኝ ፍጥረት ሁሉ ናቀሽ ይከብሽ ጀመረ አሻንጉሊት ሆነሽ አይቻለም የሰው ልጅ እንቅላት ልቡን አደንቁረሽ ክፋትና ተንኮል ስንፍና መኖሪያሽ የትቢት መገኛ አልፍኝ አደራሽ ነሽ አይቻለም እንግዲህ አትኩሪብን አትንደላቀቂብን ሊቃውንቶች ብዙ አሉን ታሽም እንዳትመኪበት በመሃል ታላቁ ፈጣሪ ያለበት አጋልጦሽ እንዳይቀር ሳታስቢ ድንገት አይቻለም ካንቺ እንዳትርቅ ምህረትና እምነት ተጣምረው ይኑሩ በልባቸው ጽላት እንግዲህ ለሰው ልጅ ፍቅርን አውርጅለት አይቻለም እንግዲህ አትኩሪብን አትንደላቀቂብን ሊቃውንቶች ብዙ አሉን ሊቃውንቶች ብዙ አሉን ሊቃውንቶች ብዙ አሉን አዎ 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 ብዙ አሉን
አድማጮቻችን ከዚህ እንግዲህ ቀደም ብሎ አሁን የሰማችሁት ሊቃውንቶች ብዙ አሉን ያሉት አባባ ተስፋዬ ሳህሉ ነበሩ የሳቸውን የህይወት ታሪክ አጥር ያለ የህይወት ታሪክ በተመለከተ እስቲ ዘውዱ ያጠናቀረውን አብረን እንከታተል
አርቲስት ተስፋዬ ሳህሉ በቀድሞ ባሌ ክፍለ ሀገር ልዩ ስሙ ካዱ በተሰኘ ስፍራ ከአባታቸው እጀርሳ በዳኒና ከእናታቸው የወንጂ ወርቅ በለጤ ሰኔ 20 ቀን 1916 ዓ.ም ተመረተ ተወለዱ እድሜያቸው ለትምህርት ሲደርስም ጎባ ከተማ የት አንደኛ ደረጃ ትምህርታቸውን መከታተል ጀመሩ። በሰባቸው በስራ ምክንያት ወደ ጊነር በተቀየረም ወቅት ትምህርታቸውን በጊነር ቀጠሉ። በመቀጠል ወደ ሐረር ሄዱ። ሐረርም የፈረንሳይ ትምህርት ቤት ገብተው ትምህርታቸውን ተከታትለው በ12 ዓመት ወደ አዲስ አበባ በመምጣት ኮከበ ጽባ ትምህርት ቤት ትምህርታቸውን መልሰው መከታተል ጀመሩ። ፋሲስት ኢጣሊያ መንግስት ሀገራችንን በወረረው በርካታ ሰዎችን መረሸኑ ይታወሳል። በዚህ ወቅት ከተረሸኑ ሰዎች መካከል ያባባ ተስፋዬ እናትና አባት ይገኙበታል። ተስፋዬ ሳሉ በጣሊያን ወረራ ወቅት በልጅነታቸው ከቤተሰባቸውና ከአካባቢያቸው በቀሰሙት የሽለላና የቀረርቶ መሰል ቱፊታዊ ክዋኔዎች ውስጣቸው በነበረው የኪነ ጥበብ ፍቅር እንዲሁም ፍላጎት አማካኝነት ወደ ሙያው ተቀላቀሉ። ገና በልጅነታቸው እናትና አባታቸውን ያጡት አባባ ተስፋዬ ለከፍተኛ የህይወት ፈተና ቢጋለጡም በተደጋጋሚ በህይወታቸው ውስጥ ብዙ ነገር ቢያጋጥማቸው ይሄን ነገር ተቋቁመው ግን አንቱ ለመባል በአገራችን በቅተዋል። የአዲስ አበባ ባልና ቲያትር ቲያትር ቤት ፍላጎት ያላቸውን ሰዎች ባሰባሰበ ጊዜ ከዛ መሃል አባባ ተስፋዬ በወር 11 ብር ደሞዝ ተከፋይ ሆኖ ተቀጠሩ። በአዲስ አበባ ባልና ቲያትር አዳራሽ በኋላም በአዲስ በብሔራዊ በኢትዮጵያ ብሔራዊ ቲያትር አገልግሎት በዛም አባባ ተስፋዬ ከሰባ በላይ ተውኔቶችን በመጫወት ይታወቃሉ። ሀሁ በስድስተኛ ወር፣ እናት ዓለም ጠኑ፣ ኤዲፐስ ንጉሥ፣ አሉላ አባ ነጋ፣ ዳዊትና አሪዮን፣ ኦቴሎ፣ አስቀያሚዋ ልጃገረድ፣ ስነ ስቅለትና የአዛውንቶች አባት አባባ ተስፋዬ ከተጫወቷቸው በጥቂቱ ናቸው። በጠለሳን ለካ እና ጠላሻጦ የተሰኘውን ተውኔት ደግሞ በድርሰት አቅርበዋል። ሁለገብ የሙያ ሰው የሆኑት ተስፋዬ ሳሉ ወይም አባባ ተስፋዬ በሙያቸው ዲስፕሊን ሰርተው ሀገርና ህዝባቸውን በታማኝነት በቅንነት አገልግለዋል። ስነ ሙያቸው እንዲህ ሲሉ ተናግረዋል። ኪነ ጥበብ አባቴ ነው፣ ንጉሴና አሳዳጌ ነው። እፈራዋለሁ፣ አከብረዋለሁ። የኪነ ጥበብ ባለሙያ ነኝ። ከኪነ ጥበብ የምለየው ስሞት ብቻ ነው ብሎ ተናግረዋል። ከአስር በላይ ሙያዎች የተካኑት አባባ ተስፋዬ ተዋናይ፣ ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት ደራሲ፣ ተረት ተናጋሪ፣ የዜማ ግጥም ደራሲ፣ የምታት ባለሙያ ናቸው። አባባ ተስፋዬ ብዙዎቻችን የምናውቃቸው የልጆች ክፍለ ጊዜ ፕሮግራሞችን ሲያዘጋጁ ነው እና ሲጫወቱ ነው። አባባ ተስፋዬ ብዙ የሙዚቃ መሳሪያዎችንም ይጫወታሉ። ከተጫወቷቸው የሙዚቃ መሳሪያዎች መካከልም በገና፣ ዋሽንት፣ ክራር፣ መሲንቆ እንዲሁም ፒያኖ፣ ኦርጋንና ትራምፔት ይጫወታሉ። አባባ ተስፋዬ አንቺ ዓለም እንዴት ነሽ፣ አንድ ጊዜ ሳሚኝ፣ ሰው ሆይ ስማ አዚመዋል። በብዙዎች ዘንድ አባባ ተስፋዬ በመባል ይታወቃሉ። አባባ ተስፋዬ በተረት መልክ ብዙ መጻፎችን ለሀገራችን አበርክተዋል። ጥቅምት 23 ቀን 1953 ዓ.ም የኢትዮጵያ ቴሌቪዥን ሲቋቋም የልጆች ጊዜ የሚል ፕሮግራም ሐሳብ አቅርቦ በማጽደቅ የራሳቸውን የአቀራረብ መንገድና የጠራ ችሎታ በመጠቀም ለመላ ኢትዮጵያ ሕዝብ ያስተዋወቋቸውን ዝግጅታቸውን ለ42 ዓመታት በአባትነት ፕሮግራሙ ሲያዘጋጁ ጤና ይስጥልን ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ ጤና ይስጥልን ልጆች በማለት ፕሮግራማቸውን ማቅረባቸውን እናስታውሳለን። የቀድሞ ኃይለ ሥላሴ ቲያትር ቤት ወይም በአሁኑ የኢትዮጵያ ብሔራዊ ቲያትር በ1948 በይፋ ስራ ሲጀምር ማዘጋጃ ቤቱ አብሯቸው ይሰሩ ከነበሩ ተዋናዮች ጋር ተሻጋግረዋል። ለ42 ዓመታት ልጆችን ተረትና ምሳሌ በማስተማር በሚታወቁት አንጋፋ የኪነ ጥበብ ሰው በ1998 ዓ.ም በኢትዮጵያ ቴሌቪዥን በመቀጠል አልቻሉም። አባባ ተስፋዬ የተለያዩ ቋንቋዎችን ይናገራሉ። አማርኛ፣ ኦሮምኛ፣ እንግሊዝኛ፣ ጣሊያንኛ፣ ፈረንሳይኛ ይናገሩ ነበር። በኢትዮጵያ የትወና ታሪክ ውስጥ ከራሳቸው ተፈጥሯዊ ትወና በተጨማሪ ሴቶች ወደ መድረክ በማይወጡበት ዘመን ሴት ሆኖ በመተወን ብዙ ቲያትሮችን ተጫውተዋል። በጎንደሬው ገብረ ማርያም፣ ቴዎድሮስ አፋጀሽኝ፣ መቀነቷን ተፍታ፣ ጠላ ሻጯና የጠጅ ቤት አሳላፊ ቲያትሮች ላይ የሴት ገጸ ባህሪ ተላብሰው ለ4 ዓመታት ተጫውተዋል። ከ4 ዓመታት በኋላም ሰላማዊት ገብረ ስላሴ የተባለች አርቲስት በመምጣቷ ምክንያት የወድ ገጸ ባህሪ በመጫወት ስራቸውን ቀጥለዋል። አባባ ተስፋዬ ሴት ሆኖ ሲተውኑ የሴት ገጽ ቅባቸውንም ራሳቸው ነበር የሚያዘጋጁት። በኢትዮጵያ ብሔራዊ ቲያትር መድረክ ለ36 ዓመታት ያገለገሉት አባባ ተስፋዬ በ1973 በጡረታ ተገለሉ። ሆኖም በቲያትር ውስጥ አልቀጠሉበትም እንጂ በልጆች ክፍለ ጊዜ ለረጅም ዓመታት ለሀገርና ለሕዝብ አገልግሏል። በደቡብ ኮሪያ በተወረረች ወቅት አገራችን ኢትዮጵያ የሊግ ኦፍ ኔሽን ያሆኑ የተባበሩት መንግስታት ድርጅት አባል በመሆኗ በቀረበላት ጥሪ ምክንያት የክቡር ዘበኛ ቃኘው ሻለቃ አባል ሆነው ከ1944 እስከ 1945 ዓመተ ምህረት ለሁለተኛው ቃኘው ሻለቃ ለሁለተኛው ጊዜ ከሄዱ ሰራዊቶች ደግሞ ከ1946 እስከ 1947 ለአራተኛ ቃኘው ሻለቃ ለሁለት ጊዜ የወታደራዊ ሳይንስ ተዋናይ በመሆን ሰራዊቱን አገልግለው ለዚህም የ50 አለቃነት ማዕረግ ተሰጥቷቸዋል። በክብር ከተሰጣቸው መዳሊያዎች መካከል አንድ የቅዱስ ጊዮርጊስ የጦር መዳሊያ ባለ አንድ ዘንባባ ከኢትዮጵያ መንግስት፣ ሁለት የቀዳማዊ ኃይለ ሥላሴ የወርቅ መዳሊያ ከኢትዮጵያ መንግስት፣ ሶስት የዩሬን ሳይቴሽን ከአሜሪካ መንግስት ተሸልመዋል። አባባ ተስፋዬ ስራቸው ያስገኘላቸውን የህዝብ ፍቅር የገንዘብ ፍቅር አይደለም። በስራቸው ምክንያትም ናይጄሪያ፣ ግብጽ፣ ጃፓን፣ ጀርመን፣ ሱዳን ሌሎችም ሀገራት ሄደዋል። አባባ ተስፋዬ እኔ የሰው ሀገር እንግዳ ነኝ እንጂ ነዋሪ አይደለሁም በማለትም ከነዚህ ሀገሮች ወደ ሀገራቸው ተመልሰዋል። አርቲስት ተስፋዬ ሳሉ ወይም አባባ ተስፋዬ በቀዳማዊ ኃይለ ሥላሴ እጅ 3 ጊዜ የወርቅ ሰዓት ተሸላሚ ሆነዋል። ከነዚህም በ1991 ዓ.ም ተመረጠ በኪነ ጥበብ ለሀገር እና ለህዝብ ባበረከቱ ሥራ የኢትዮጵያ የኪነ ጥበብ የመገናኛ ብዙሃን ሽልማት ድርጅት በቲያትር ዘርፍ የህይወት ዘመን ተሸላሚ ሆነዋል። አባባ ተስፋዬ ሐምሌ 22 ቀን 2009 ዓመተ ምህረት የዩኒቲ ዩኒቨርሲቲ ኮሌጅ 34ኛ ጊዜ ባስቀን ባስመረቃቸው ተማሪዎች በሚሊኒየም አዳራሽ ስርዓት ላይ ለረጅም ዘመን የላቀ አገልግሎት የሚሰጡ የክብር ዶክትሬት ሽልማት በሼህ መሐመድ አላሙዲን ስም የሚዘጋጀው መዳሊያ የልጃቸው ባለቤት ወይዘሮ ወይንሸት ተሾመ ተቀብለዋል። ወይዘሮ ወይንሸት ተሾመ ሽልማቱን ፈጥረው ተቀብለው ወደ ቤት በመድረስ የሽልማቱን የክብር ዶክትሬት ሽልማት መዳሊያውን በአባባ ተስፋዬ አንገት ላይ ኖሯል። በዚህን ጊዜ አባባ ተስፋዬ እንዲህ አሉ። ልጆቼ ዛሬ በጣም ደስ ብሎኛል። ሰው የሚፈልገውን ከፈጸመ በኋላ ወደሚቀጥለው ክብሩ ሞቱ ይሄዳል። በደስታ ውስጥ እያሉ አባባ ተስፋዬ ሐምሌ 24 ቀን 2009 ዓ.ም ምረት በመኖሪያ ቤታቸው በ94 ዓመታቸው ደና ሆኖ ልጆች ብለው ላይመለሱ አሸልቧል። በትዳር ህይወታቸውም ለ48 ዓመታት አብረዋቸው ከኖሩ ከባለቤታቸው ከወይዘሮ ደብሪቱ ይታገር ጋር ሁለት ልጆችን አፍርተዋል። የበኩር ልጃቸው ከአባባ ተስፋዬ ቀድሞ አልፏል። ይሁንና አባባ ተስፋዬ 5 የልጅ ልጆችን አይተዋል። የአርቲስት ተስፋዬ ሳሩ ወይም የአባባ ተስፋዬ ስርዓተ ቀብር ባሳለፍነው ረቡዕ ሐምሌ 26 ቀን 2009 ዓ.ም ምረት በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ቤተክርስቲያን ከቀኑ 9 ሰዓት ግባተ መሬታቸው ተፈጽሟል።
ተናስተልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በሉ ቁጭ በሉ ልጆች፣ ቁጭ በሉ ልጆች። ተረት የአባቶች ተረት ማርና ወተት ነው የሚባለው። ስለዚህ ተረቶች በጣም ቆንጆዎች ናቸው። ሁልጊዜ ተረቴን አዳመጣችሁ በኋላ በልባችሁ ሰሌዳ ውስጥ መጻፍ፣ አእምሯችሁ ውስጥ ማስቀመጥ። ገባችሁ? አው ያምሮ ካዝና አለ። እሱ ውስጥ ቆልፋችሁ ማስቀመጥ። ትዝታ ሲመጣ ምን ብሎ ነበር አባባ? አባባ ተስፋዬ ድሮ ኮስተረት ሲያወራ እንዲህ ነበር ብላችሁ አምሮአችሁ ውስጥ የታቆለፈው ውስጥ አስቀምጣችሁ መፈለግ። ያን ጊዜ ጤናችሁን ጨፈት አርጋችሁ ስትፈልጉ ከታፍ ፈምል አንድ ምሳሌ ይመጣላችኋልና ይሄ አባቶይ ተረት ማርና ወተት የሚባለው ነውና ይጣቀማቸዋል። ጥሩ በሉ እንግዲህ ልጆች ይሉት በድሮ ጊዜ ነው። ሰውየው አንድ አንድ ያለው ነው። Oh,
ከትጋስ ባሰዳምና አንተለፍትን አቂተሸፍን የሰውለት ባይቆይ ዘላለም በምናይ
አንቺ ስለ አባ ተስፋዬ እንግዲህ ብዙ ነገሮችን እናቃለን። እንግዲህ በእኛ እድሜ እሳቸው ያስተማሩን ስንት ነገር አለ። እንግዲህ በእሳቸው ማለፍ ምክንያት እንግዲህ አባ ተስፋዬ ማለት ራሳቸው እንደው ከሰውነታቸው ማልፎ ሀገር ናቸው ማለት ይችላል አይደል? ሁሉን ነገር በሳ እንግዲህ አሁን በዚህ ሰዓት ያለው ጄኔሬሽን ማለት በህይወት ያለው የኢትዮጵያ ህዝብ በሳቸው ያልተማረ የለም። በሳቸው እንግዲህ በቴሌቪዥን በምን ማያቃቸው የለም። በሳቸው ተረት ያላደገ የለም። እና እንግዲህ ከዛ በፊት ደግሞ እንዳልከው ለሀገር ጉዳይም ደግሞ በደቡብ ኮሪያ ምናምን ዘምተዋል። ለሀገራቸው እንግዲህ ብዙ አስተዋጽኦ አድርጓል። እና አሁን በሳቸው ማረፍ ምክንያት እንግዲህ በትልቅ ክብር ሲገባቸው እንደ በየቀብራቸው ሁኔታ እንደ ትልቅ ክብር የተሰጣቸው ይመስላል። እስቲ ዘድም በዚሁ አስተያየት ስጡ ሁለታችሁ ለማን
እንዲገባቸውን ክብር አገኙ ብዬ ያላምንም። የቀብራቸውን ስነ ስርዓት በተቻለ መጠን በሶሻል ሚዲያዎች ለመከታተል ሞክሬ ነበር። እንዳልከው እኚህ ግለሰብ ለሀገራችን በትንሹ አትሊስት የኢትዮጵያ ቴሌቪዥን ሲጀምር ጀምሮ የልጆችን ጊዜ ጀምሯል። ቀደም ታሪካቸው ላይ ሲነገር እንደሰማ ነው። ከዛ ጊዜ እስካሁን ያለውን ትውልድ አስበው እንግዲህ በትንሹ አምስት ያክል ጄኔሬሽን ወጥቷል። ከልጆቹ እስከ ትልቅ የሚባሉት ከ50 አመት በላይ ነው ያገለገሉት። እና አሁን እንደ የነው በሶሻል ሚዲያ ላይ የተገኘውም ህዝብ ኢቭን የመንግስት ሚዲያዎች የሚገባቸውን ክብር ሰጥተው የሚገባቸውን ነገር አልሰሩላቸውም ብዬ ነው ማስበው። ካላቸው እና ካበረከቱት አስተዋጽኦ በተጨማሪ ይሄ ማለት ደግሞ የሚወሰነው በኢትዮጵያ ቴሌቪዥን ላይ በሚያቀርቡት ነገር ብቻ አይደለም። ቅድም እንደተገለጸው አርቲስት ናቸው፣ ድምጻዊ ናቸው፣ የሙዚቃ መሳሪያ ተጫዋች ናቸው። ከዛም አልፎ ደግሞ የሀገር ባለውለታ ናቸው እስከ ደቡብ ኮሪያ እስከ መሄድ ድረስ ማለት ነው።
እንደውም በቀድሞዎቹ መንግስታት ሁሉ ትልቅ ክብር ይሰጣቸው ነበር። ትልቅ ክብር ይሰጣቸው ነበር።
ትክክል። እና እኔ በግሌ የሚገባቸውን ክብር አገኙ ብዬ አላስብም። የኢትዮጵያ ህዝብ የሚገባቸውን ክብር አልሰጣቸውም። አሁን ያለው ስርዓትም የሚገባቸውን ክብር ሰጣቸው ብዬ አላምንም፣ አልሰጣቸውም ብዬ።
እንግዲህ አልማቶቻችን ክብር ለሚገባቸው ነው ምንለው። የኢትዮጵያ ድምጽ ሬዲዮ ለሳቸው ያለውን አክብሮት በድጋሚ እየገለጸ እንግዲህ ይህን ሁሉ ወጣት ያሳደጉ ናቸው እዚህ የደረሱትን ኢትዮጵያኖች በሙሉ
ወጣቱን ብቻ አይደለም
እንግዲህ ወጣቱ ነበር
አሁን እሳቸው ያሳደጉት ሰው ሁሉ አዛውንት ሆነዋል።
አዛውንት በሚገባ በልጅነቱ ነው ሁሉም የሚያዳምጣቸው ብዬ ነው ከዛ ከመነሳት ነው። ለማንኛውም እንግዲህ ለእሳቸው ያለንን ክብር እና አድናቆት እየገለጽን ከፈጣሪ ጎን ነፍሳቸውን እንዲያኖርልን እንለምናለን። እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ጥያቄም አለን። ከጥያቄው በፊት ግን እስቲ ምን እንዴት ነው ዘውዱ ጥያቄ ዛሬው የእለቱ ጥያቄ? በነገራችን ላይ ይሄን ጥያቄ በየጊዜው የሚልኩልን አድማጫችንን እጅግ ከፍ ያለ ምስጋና እናቀርብላችኋለን። አክብሮታለን። ለሚሰሩት ስራዎች ሁሉም ያቅሙን ትብብር ካደረገ የሚሰሩት ስራዎች የተሳኩ ይሆናሉ።
አሁን አድማጫችን ግን አስተዋጽኦቸው በቀላሉ የሚታይ አይደለም። ለምሳሌ ዛሬ አይመቻቸውም ነበር። የዛሬውን ጥያቄያቸውን ይላኩልን በፖንሴ ቴክስት ነው ይላኩልን፣ በስልክ ነው ይላኩልን። እና አስቀድመው ፕሮግራሙ በፕሮግራማችን ላይ ጉለት እንዳይፈጠር ራሱ ጥንቃቄ ያደርጋሉ ማለት ነውና ለናመስግናቸው ይገባልና የዛሬው ጥያቄያችን ከአርቲስት ሙልቀ መለሰ ሙዚቃ ጋር በተያያዘ
ነው።
አዎና
እስቲ እንስማው።
ሙዚቃውን አሰምተን
ጥያቄውን ወረወራለን።
አገራዋ ሳመገና ምነዋ ሰማለች በጣራ አገራዋ ሳመገና አገራዋ ሳመገና ምነዋ ተማረች በጣራ አገራዋ ሳመገና
ሻፍራሽ ከታሜ አላጅለሽ ከሆነ ገብተሽ
አድማጮቻችን እንግዲህ ይሄን ሙዚቃ ካዳመጣችሁ በኋላ ጥያቄውን የዚህ የሳምንቱን ጥያቄ ወደ ዘውዱ ወስዳችኋለሁ። ዘውዱ
አግራዋሳ መገና የሚለውን ዜማ ተከታትለናልና አግራዋሳ መገና የሚለው ቃል ያለ ምክንያት አልተጠቀሰም ዘፈኑ ላይ። እቺ የሆነ ሀገር ውስጥ ምትኖር አንድ ራስዋን እቻለች ቦታ ናት እና ሀገሯ ዋንዛ መገና ምትለው ቦታ የት ነው ያለችው የሚለው ጥያቄ በድጋሚ እንገልጻለን። ሀገሯ ዋንዛ መገና የሚለው የት ነው ያለው ቦታው ነው።
ዋሳ መገና የት ነው ነው እንግዲህ አድማጮቻችን ዋሳ መገናን እናውቃለን የምትሉ የኢትዮጵያን ሀገር አዋቂዎች ነን የምትሉ በስልክ ቁጥራችን 0819100 ከውጭ ሀገር 468191000 በመደወል መልሶቻችሁን ለሬዲዮኑ መስጠት ይችላልላችሁ። ፕሮግራማችን እስከ 6 ሰዓት ይቀጥላል። የተለያዩ ዝግጅቶች ይኖርናል። በዛሬው ፕሮግራም እንዳልነው ተወዳጁ ሳምንታዊ ፕሮግራምም ይኖራል። ማስተዋቂያዎችም አሉን። በነገራችን ላይ እንዳይረሳ ጋውን እንጀምራለን።
የኢትዮጵያ ድምጽ ሬዲዮ የተጀመረበትን 25ኛ አመት ባልሳሳት ሁሉ ግዜ በየአመቱ ሳሳታለሁ ለምን እንደሆነ አላውቅም መኮንን ነው የሚያርመኝ እሱ ነው የሚያቀው ስንተኛ አመቱ እንደሆነ የኢትዮጵያን አዲስ አመትና
የ24ኛ
ነው እንዳል ደግሞ እኮ ነው የኢትዮጵያ ድምጽ ሬዲዮ እንግዲህ በየአመቱ አዲስ አመትን ያከብራል ከተጀመረበት አመተ ምህረት ጀምሮ ኢዮቤልዩ ነው whatever you call it እነዚህን በጋራ የሚያከብራቸውን በአሁኑ አመት በሴፕቴምበር 9 ቅዳሜ ቀን ነው ማለት ነው ቅዳሜ ቀን በሃሉንዳ አዳራሽ እንዲያከብር ካሁኑ ልናሳስባችሁ እንፈልጋለን ህፃናቶች የኢትዮጵያን አዲስ አመት በተመለከተ የሀገር ልብሳቸውን ለብሰው እንደተለመደው የተለያዩ ጨዋታዎችን ያሳያሉ ብለን ተስፋ እናደርጋለን ወላጆች ደግሞ ለዚህ ለኢትዮጵያ ባህል ሆኖ ለኢትዮጵያ አዲስ አመት ዝግጅት ልጆቻችሁን ከወዲሁ ቀደም አድርጋችሁ የሀገር ባህል የተለያየ ሀገር ባህላቸውን ለብሰው እንዲገኙልን እንድታደርጉ በትህትናና በአክብሮት እንጠይቃለን ይሄን ለማድረግ ደግሞ ለማቀናጀት እንዲመቸን ሬዲዮኑ በሚተላለፍበት ሰዓት በስልክ ቁጥራችን 0819100 ብትደውሉልን ልጆቻችሁን እየመዘገብን በሚካፈሉበት የአዲስ አመት ዝግጅት ላይ እንዲካፈሉ ለማድረግ እንሞክራለን በዛ ዝግጅት ላይ እንግዲህ ደስ ይላል ወላጆች ቁጭ ብለው ልጆች እዛ አዳራሽ ውስጥ ያገር ባህላቸው ልብስ ለብሰው አባዬ የሚሁን ሆዬ ሆዬ የሚሁን የሚሉትን ሲሉ ቁጭ ብለው ማየት ራሱ ተስፋ ነው ሌላው ግን ምንድነው ሳይዘጋጁ ወላጆች ልጆቻቸውን ሳይዘጋጁ ይመጡና እዛ ዝግጅቱ ላይ ልጆቹን ንግባ ይላሉ ልጆች ስለሆኑ ወላጆች ያን ጊዜ ችግር ውስጥ ይገባሉ ስለዚህ አስቀድማችሁ ልጆቻችሁን በዚህ ነገር አዘጋጅታችሁ ለኛም በስኩትር 19100 ብትነግሩን እነዚህን ህጻናት ለማስተናገድ እድሉ ይኖረናል እንላለን እንግዲህ ስለ አዲስ አመት ሁኔታ ስለ ምግቡም ስለ ቀኑም ዝግጅት የተለያዩ ዝግጅቶች ይኖሩናል ጨዋታዎች ቀልዶች ሙዚቃ ብዙ ነገር ይኖረናል እንግዳዎችም ይኖሩናል ይሄን ሁሉ በተመለከተ ከሚቀጥለው ሳምንት ጀምሮ ቲኬቱ የት እንደሚሸጥ ቲኬቱ ተዘጋጅቶ ሁሉን ነገር በሰፊው እናቀርባለን አድማጮቻችን ተከታተሉን እንደሰማሁት ከሆነ በሚቀጥሉት ወራት ውስጥ እዚህ አካባቢ ብዙ ነገሮች ይደረጋሉ የሚል ዜና አለን የቴዎድሮስ ቲያትር የቴዎድሮስ ራኢ ነው የሚባለው መሰለኝ የቴዎድሮስ ራኢ በታዋቂዎቹ አንጋፋና ዘመናዊ አርቲስቶች አውሮፓን እየዞረ ነው ስዊድንም ያ እድል አለው ተብሎ በተለያዩ ሚዲያዎች ላይ አይቻለሁ የኢትዮጵያ ኮሚኒቲ ደግሞ በሴፕቴምበር 30 መሰለኝ ባልሳሳት ስብሰባ ያደርጋል እሱንም በማስተዋወቂያ መልክ እናሰማቸዋለን እንግዲህ ልዩ ልዩ ዝግጅቶች አሉን ኢትዮጵያኖች ኢትዮጵያዊነታቸውን ይዘው በጋራ ሆነው የተለያዩ ስነ ስርዓቶችን አውዳመቶችን አመት ባሎችን ያከብራሉ ለዚህ ኢትዮጵያኖች ተዘጋጁ እንላለን አይደለም መዘጋጀቱ ጥሩ ነው የሀገር ልብስ ለብሶ አሁን ለምሳሌ የምንድነው ስዊድን ሲመጣ የዚህ የቴዎድሮስ ራኢ ኢትዮጵያዊ ያገር ልብሱን ለብሶ በዚያንን ቲያትር በነገራችን ላይ ለመጀመሪያ ጊዜ መሆኑ ነው መሰለኝ የስዊድን ሌላው ቢቀር ስዊድን ለመጀመሪያ ጊዜ ነው ይሄ የቴዎድሮስ ራኢ የሚታየው እንደዚህ እንደዚህ አይነቱን ነገሮች ባህልን ማንነትን የምታሳይበት ነው ሌላው ቢቀር ለራስህ እኔኮ እንዲህ አይነት ሰው ነኝ የምትልበት ነውና ባህላችንን ማንነታችንን አንድነታችንን እናሳይበት ነው
ባይዘው አመን ላይቭ ቲያትር ሲታይ በቃ የሆነ እዛ ውስጥ ያለ ነው የሚመስል አንዳንዴ እንትን ላይ ምን ዲበ ቴሌቪዥን ሲታይና ላይቭ ሲታይ ይለያያል
ስማ እምኔ ሰማውት ማለት መሰለኝ ኢትዮጵያ ውስጥ ቲያትር ሲታይ ነገርን ነገር ያነሳዋል ልጆች ናቸው የነገሩኝ ኢትዮጵያ ሄደው የነበሩት ቲያትር ገብተው ያያሉ የኢያጎ ነው የሚሉት አለ አይደለም ያንዴ ቲያትር አለ
ያዩ ፈንገስ
አንዴ ያዩ ፈንገስ አይደለም ይሄ የምንድነው የዴንማርክ ንጉስ ምናምን ነገር ነው ነገሩና በጣም መጥፎ ነው ሰውየው እዛ ቲያትሩ ላይ የሚሰራው ሰውዬ በጣም መጥፎ ርኩስ መናጢ ነው እሱን ከሁለት አሮጊቶች ከፊት ለፊት ቁጭ ብሎ አይቶ መጨረሻ ላይ ተናደው በጃንጥላ ተነስተው ሲወጉት ነበር አሉ ተናደው ስራውን አናዷቸው ከዛ በኋላ ያ ሰውዬ ከተማ ውስጥ አሉ ሲሄድ አሮጊቱ ምን ሁሉ ያሳደደል ይደብደው ነበር አሉ እንግዲህ ምን ያህል እንደሚስም ነው ነገሩ
እኔ ከማደንቀው አገር ፍቅር ውስጥ ለረጅም አመት የሚታይ ቲያትር ነበር እንደም እሱ ሳይሆን ይቀራል ሪኮርድ ታለ የቀለጠው መንደር የሚል
ኦኬ
ቲያትር ነበርና እሱን ቲያትር እኔ አንድ ወቅት ኢትዮጵያ ሄጀ በሁለት ወር ተቀምጨ ሶስት ጊዜ እሱን ቲያትር አይቼው ነው የወጣው።
ኦኬ
በቃ ያስቀር በቃ እዛው እንትን ውስጥ ያለህ ነው
ይመስል
በቃ ዶሮ ማነቂያ ውስጥ ወይ እነዚህ እዛው ቅልጥ ያለው ሰፈር ውስጥ ያለህ ነው ይመስል እና በጣም
ስሜታው ያደርጋል። ኤኒዌይ
ላይቭ ስታይ በጣም እንትን ይላል እና ሰዎቹም እንትምታያቸው ከቴሌቪዥን ከመታየው ጋር ትንሽ ለየት ይላል እና እዚህ ሀገር ነው ቲያትር ያየሁት እንደውም ግመችን 1990 ላይ ማለት ነው
1990 ማለት
ነው
አዎ የኢትዮጵያ ቲያትር ነው ያየሁት
የዛ ጊዜ እዚህ ማን ነው ተሾመ አሰግድ እዚህ ሀገር መጥቶ ማለት ነው።
ኦኬ
በዛ እሱ ለሾው በሚያሳይበት ጊዜ የዛን ጊዜ ዓለም ጻይ ወዳጆና ደበበሸቱ የዛ ጊዜ በመሐል ላይ እንትን ያሳዩን ነበር
እዚህ መጥተው።
አዎ እነሱ የዛ ጊዜ ቱር ያረጉ ነበር
በ1990 ማለት ነው።
1990
የዛሬ 27 አመት። እንግዲህ እንደሰማነው ዓለም ጻይ ወዳጆም ትመጣለች ሌሎቹም ዋና ዋና አርቲስቶች ይመጣሉ አውሮፓን ይዞራሉ ተብሏል። ስዊድን ኦክቶበር 1 ነው የሰማሁት እንግዲህ እሱ አዎ በዜና ላይ እናቀርባለን ግን ስለሱ ሞር የበለጠ በሚቀጥሉት ሳምንታቶች ስንሰማ እንዴት እንደሆነ ምን እንደሆነ በሰፊው እናስተዋውቃለን። ግን ኢትዮጵያኖች ተዘጋጁ ለማንኛውም ይሄድል እንዲያመልጥና ያስፈልግም። አድማጮቻችን በ0819100 እንግዲህ ጥያቄዎቹን ጥያቄውን የዛሬውን ጥያቄ ዋሳ መገና ነው አይደል የዋሳ መገናን ጉዳይ እንግዲህ እናቃለን የምትሉ እንያችሁ ደውሉልን። እንግዲህ እስከ 5 ሰዓት ድረስ ውይይቶች ይኖሩናል እንደገባኝ ከሆነ የሰሞኑን ኢትዮጵያ ውስጥና በአለም ዙሪያ የተደረጉትን ነገሮች አትሌቶቻችን የመኮንን የኔ የስፖርት እንትን እሱ ነው ጆርጉና ምንድነው አይኔ ምን ደረሱ አትሌቶቻችን ምን ይመስላችኋል ምንድነው አረንጓዴው ጎርፍ ቀረ እንደዚህ ነበር የሚለው አረንጓዴው ጎርፍ ይል ነበር
ድሮ እንግዲህ አረንጓዴው ጎርፍ ነበር ከሞስኮ ኦሎምፒክ ጀምሮ እንግዲህ 1980 ላይ ነው በሞስኮ ኦሎምፒክ የነበረው የዛን ጊዜ እነ ምሩጽና መሐመድ ከደር
ማስተውሰው ምሩጽ ምን ይሉት ነበር መሰለኝ የተማሪ ነው
ማርሽቀያሪው
ነገር ሞልዳና ምናምን እነሱ ያኔ በሚሮጡበት ጊዜ በቃ አረንጓዴ ጎርፍ እንትን ነበር
አጥለቀለቀ ይባል ነበር
አጥለቀለቀ ያሁን ደግሞ ትናንትና የከትናንት ወዲያ የአስር ሺው እንትን ላይ ሲታይ በቃ በኢትዮጵያ ዘንድ ያልተደረገ በቃ ታይቶ ማይታወቅ እንትን ነበር እና ሞፋራ አሸነፈ ኢትዮጵያኖች ከመጨረሻ ሁለተኛ ምናምን ኦልሞስት መጨረሻ ደረጃ ላይ ነው የወጡትና
አዳዲሶች ናቸው መሰለኝ እኔ እንደገባኝ ከሆነ ብዙም አሁን አትሌቲክስ መከታተል አቆም ያለው ግን ስማቸውን ማላቀው ነው አንኛውንም ማላቀው
እና እንደውም በምን ተባለ የወንዶቹ የአረንጓዴው ጎርፍ ቀርቶ አረንጓዴው ድርቅ ተብሎ አንዳንድ ሰው
ያ የኛ ሰው እንትን ችግርንና መከራን በቀልድ
ግን በነጋታው ትናንትና ደሞ አልማዝ አያናና ጥሩነሽ ዲባባ መልሰው ያን ጎርፉን አመጣቱ ለበትንሽም ቢሆን
ግን እስቲ የሚያካለ ካድማጮችም ውስጥ የሚያካለ እናንተ የምታውቁ ከሆነ እኔ ትናንትና ቴሌቪዥን ቴክስ ቲቪ አይ ነበር እና በማራቶን በወንድም በሴትም ቴሌቪዥን ላይ የሚካፈሉት ኢትዮጵያኖች ስም የለም ቴሌቪዥን ላይ ነው ምንም አይው ስማቸው ስም ዝርዝራቸው ና የኢትዮጵያኖች ስም የለም ማለት ኢትዮጵያኖች ማራቶን አይካፈሉም ነው ወይስ የስዊድን ቴሌቪዥን ስላልጻፈው ነው ታውቃላችሁ ይሄን እነማን ናቸው ኢትዮጵያኖች ይካፈላሉ ማራቶን ይሄን ካልተካፈልን
እዚህ ቀደም ውድድሮች ድረስ ይካፈላሉ በታሪክ
ነቁ
አሁን ግን እርግጠኛ ሆኜ መናገር ባልችልም ግን አሁን ክሮስ ቼክ አድርገን ለማጥሻችን
እንምታውቁ ካላችሁ እነዚህን ማራቶን የሚካፈሉ በሴቶችም በወንዶችም እነማን እንደሆኑ ብትገልጹልን በጣም ደስ ይለናል። ሌላው እንግዲህ ኢትዮጵያ ውስጥ ሙስናን በተመለከተ የሚደረገውና የሚወራው ነው። ሙስና ሀገር ያጠፋል። ሙስና የሰው ልጅ ሰርቶ በጉልበቱ በውቀቱ ሳይሆን እጅ በመንሳት ጉቦ በመስጠት ሰዎችን እንዳይሰሩ የሚያደርግ ሰዎችን ያላግባቡ እንዲበለጽጉ የሚያደርግ የሀገር ሀብት እንዲበላሽ የሚያደርግ አስቀያሚና መጥፎ ስራ ነው። በሚያሳዝን ሁኔታ ግን ይሄ ነገር ኢትዮጵያ ውስጥ በስፋት እየተስፋፋ ነው። ለምን ይመስላችኋል ይሄ እንደዚህ እየተስፋፋ ያለው? ይሄን በተመለከተ ከዜና በኋላ በመናደርገው ውይይት ከአቶ ስዩም ተሾመ ጋራ የአምቦ ዩኒቨርሲቲ መምህር የሆኑት አቶ ስዩም ተሾመ ጋራ በመናደርገው ውይይት ተሰማላችሁ። ለምንድነው በአሁን ጊዜ ኢትዮጵያ ውስጥ ይሄ ነገር የተስፋፋው? መጥፋትስ የሚችል ነው ወይ? ወይስ ህብረተሰቡ በዚህ ተበክሎ ስራ ከመስራት ይልቅ ሙስና ላይ አተኩሮ ሀገሪቱ ወደ ኋላ እየሄደች ሀገሪቱ ገንዘብ እየባከነ ድህነት እየተስፋፋ እንዴት የሚሆን ነው ወይ? ይሄንን በካምሳ በኋላ በመናደርገው ውይይት ላይ ተካፍላችሁ ማለትም በአድማጭነት ምሁሩ እንዴት ነው ይሄ ነገር ሊጸፋ የሚችለው? ይሄ ነገር ለምን ተስፋፋ? ማንስ አስፋፋው? ለምንስ አስፋፋው? ይሄ ኃይል የሚለውን ሲያስረዱ እንሰማለን። እንግዲህ ሌሎችም ነጥቦች አሉን። ሌሎቹ ነጥቦች በተመለከተ ኢትዮጵያ ውስጥ የአስቸኳይ ጊዜ አዋጁ ተነስተዋል የሚል ዜና ከስልጣን ላይ ካለው መንግስት አካባቢ ተሰምቷል። ይህ አስቸኳይ ጊዜ አዋጅ ተነሳ አልተነሳ? ምንድነው የሚያመጣው ለውጥ? ይሄንን አስቸኳይ ጊዜ አዋጅ ለምን ታወጀ? ህዝቡስ ይሄን አስቸኳይ ጊዜ አዋጅ እንዴት ነበር የሚያየው? አንዳንዶቹ የሚሉት ምንድነው አስቸኳይ ጊዜ አዋጁን ህዝቡ ወጣ አልወጣ ለህዝቡ ምንም ለውጥ አልነበረውም፣ ድሮም እንደልቡ መነቃነቅ አይችልም። ያስቸኳይ ጊዜ አዋጁ ሳይታወጅ በፊትም አሁንም ከታወጀም ከተነሳ በኋላም ያው ነው ያለው ነገሩ። አንቺው ታመጪው አንቺው ታረውጪው ነው የሚሉ አሉ። ይሄን በተመለከተ ምን የምትሉት አለ ዘውዱ? ያስቸኳይ ጊዜ አዋጁ መነሳት
ያስቸኳይ ጊዜ አዋጁ አው ተነሳም አልተነሳም የህዝቡን ያስቸኳይ ጊዜ አዋጅ መጣስም ተመልክቶ ይመስለኛል እንዲነሳ የተደረገው። ምክንያቱም አሁን ባለው ነባራዊ ሁኔታ ስንመለከት ህዝቡ ያስቸኳይ ጊዜ አዋጁን አልተቀበለው። ምክንያቱም በጣም ጫና እየበዛበት ነው። የቀን ገቢ ግምት ራሱ ኦቨር ሆነበት ህዝቡ እየወጣ ነው ያለው። ብዙዎች ሱቆቻቸውን እየዘጉ ነው። ሰላማዊ ሰልፎችን በግላቸው እያደረጉ ነው። አመጽ በተለያዩ አካባቢዎች ላይ እየተደረገ ነው ያለው። ባለፈው እንደምናየው በአምቦ ከተማ እንደዛ ተደርጓል። በተለያየ ቦታዎችም እንደዚህ በኦሮሚያ በአማራም ክልል የተደረጉ አመጾች አሉ። ይሄ የቀን ገቢ ግምት በተመለከተ እንግዲህ አስቸኳይ ጊዜ አዋጁ አልገደባቸውም ማለት ነው። ይህንን ስንመለከት መንግስትም ከዚህ በኋላ ይሄ ነገር እንደማይገድባቸው ተረድቷል።
ስለዚህ ለመንግስት
አለ ከሚባል ይልቅ አንስቻለሁ ማለቱ ለሱ እንደሚበጀው
በማለማቀፍ ደረጃም ለስም ይጠቅመዋል አንስቷል እንዲባል ከሚል ነው። ምክንያቱም አነሳውም አላነሳውም ለመንግስት ምንም የሚያመጣው ጥቅም የለም። ህዝቡ መቃወሙን መጥላቱን ስርዓቱ ትክክል አለመሆኑን መናገሩን አላውቆመም። በተቻለው መጠን ውጭ መውጣት ብቻ ነው የተከለከለው በሰልፎ ነው። አሁንስ ቢሆን የሚፈቀድ ይመስላችኋል? ያስቸኳይ ጊዜ አዋጁ ከተነሳ በኋላ
እንግዲህ እንደምታውቀው ቀድምም እንዳልከው አስቸኳይ ጊዜ አዋጁ መነሳቱ መኖሩም ምንም ለውጥ የለውም። ኢትዮጵያ ውስጥ ከአስቸኳይ ጊዜ አዋጁ በፊት ሰላማዊ ሰልፍ ማድረግ አይፈቀድም። ታስቸኳይ ጊዜ አዋጁ በኋላ አይፈቀድም። ኢትዮጵያ ውስጥ በተለያዩ ሶሻል ሚዲያዎች ላይ አሁን ያለው አምባገነን ስርዓት የሚወስዳቸውን እርምጃዎች መቃወም፣ መውቀስ፣ ማጋለጥ አይፈቀድም ነበር። ኢትዮጵያ ውስጥ የተለያዩ በውጭ የሚገኙ ኢትዮጵያ ድምጽ ሬዲዮን ጨምሮ ኢሳት ወይም ኤን የሚተላለፉ ሚዲያዎችን ማየት አይፈቀድም ነበር። አሁንም አስቸኳይ ጊዜ አይፈቀድም፣ ወደፊትም አይፈቀድም። አሁን ዘውዱ እንዳለው አንተም እንዳልከው ይህንን ነገር የሚያነሱት ሜቢ እነሱ በውጪው ዓለም
ፕሮፓጋንዳውን
ተቀባይነት ለመጨመርና ይህንን ነገር አንስተዋል ለማለት ካልሆነ በስተቀር
የጨነቀው እርጉዝ ያገባል የወለደች ለት ገደል ይገባል
እንደማለት ነው።
የባሰበት እመጫት ይባላል።
አዎ ከዚህ በፊት በዚህም ታይዞ ከዚህ በፊት አምና በ2008 ዓመተ ምህረት ከ50 በላይ በአንድ ቀን ውስጥ የተገደሉ የባህር ዳር ወጣቶች አሉ። እና ይሄንን በማስመልከት ከሰኞ ጀምሮ
ነገ ማለት ነው
አዎ ከቤት ያለ መውጣት ፕሮግራም አድማ አድርገዋልና ይሄን በሚያስመለከተው ቀድሞ ነው እንግዲህ ከአስቸኳይ አዋጁ ውጪ ነው። ይሄም ራሱ አንድ አዋጁን የሚጥስ ነገር ነው ስንመለከት። ነገር ግን ህዝቡ አዋጁን እንዳልተቀበለው እንዳይቀበል ያደረገው ደግሞ ብዙ ጫናዎች እየበዙበት አዋጁን ተመርኩዞ መንግስት ከዚህ በኋላ የሚመጣ ነገር የለም አይነት በማናለብኝነት ህዝቡ ላይ ተጽዕኖ እየፈጠረ መምጣቱን ነው። እና አሁን ደግሞ ህዝቡ ላይ ተጽዕኖ መምጣቱን ሲፈጠር ደግሞ በራሱም በኩል ሌላ ነገር መፍጠር ጀመረ። አቅጣጫ የማስቀየራ ነገር እንደዚህ ሙስናን አያይዞ የተለያዩ ባለስልጣኖችን በሙስና ምክንያት ማሰር፣ የተለያዩ ነጋዴዎችንም ሆነ የተለያዩ ሆቴል ባለቤቶችን ማሰር፣ የሆቴሉ ባለቤቶችስ በእርግጥ እነሱ ናቸው የሚለውንም ወደፊት ምን ያው ጉዳይ ይሆናል።
እሱን ካነሳው አይቀር እሱን በተመለከተ አንድ የታሰሩ ባለ ሆቴል ሆቴሉ የኔ አይደለም ያቶ ለማንኖስ ማጭ አዲሱ ለገሰ ሀብት ነው በሳቸው እሳቸው ናቸው ባለቤቱ እኔ ዝም ብዬ ፍሮንት ፊገር ነኝ ብለዋል የታሰሩና ማአት ጉዶች ወደ ኢትዮጵያ ውስጥ የሚኖሩ ጉዶች ይወጣሉ። የብሔር ብሔረሰቦች እኩልነት ተብሎ ኦሮሞ ኦሮሚያ የናንተ ነው ይሄ አማራው የናንተ ነው ይሄ ወዘተ ይባላል። ግን አንዳንድ ማስረጃዎች አሁን እዚህ ድረስኛ ድረስ የመጡ ማስረጃዎች እንደሚያሳዩት ለኦሮሚያ ለኦሮሞች ነው ተብሎ የሚደረገው የተወሰኑ ሰዎችን ስልጣን ላይ ያሉ ሰዎችን ለመጥቀም እንደሆነና እኔ አሁን ለምሳሌ የደረሰኝ ኢንፎርሜሽን እንደሚያሳየው አንዲት በስደት እዚህ ሀገር መጣ ፍቃድ ያጣች የኦሮሚያ ባለስልጣን ዘመድ ፍቃድ እዚህ ስለተከለየ ተመለሳ ሄዳ 20 ሚሊዮን ብር የሚያወጣ መሬት በኢንቨስትመንት ስም አዲስ አበባ ውስጥ ተሰጥቷታል። እንግዲህ ተመልከቱ ምን ያህል እንደሚጫወቱበት ይሄንን ህዝብ። የኦሮሚያው አማራው ወዘተ የሚባለው ጀስት ስሙን ለመጠቀም ነው። የተወሰኑ የኦሮሚያም ሆነ የአማራ አካባቢ ሰዎች የተወሰኑ እንደነ አዲሱ ለገሰ ነው ያላችሁት እንደነሱ አይነቱ የኦሮሚያው ባለስልጣኖች የተወሰኑ እነሱ በዛ ስም ይጠቀማሉ። ህዝቡን ግን ያፋጩታል እርስ በርሱም ራሱም እንዲያልቅ ያደርጉታል። ይሄ እያንዳንዱ የኢትዮጵያ ድምጽ ሬዲዮም ከነ ማስረጃው እያንዳንዳቸውን ወደፊት በእንትን ይዘን ከነ ስማቸው እዚህ ሀገር የመጡትን ሁሉ መጥተው የተመለሱትን ኢንቨስትመንት ተብለው ደግሞ በባዶ እጃቸው 20 ሚሊዮን የሚያወጣ መሬት የተሰጣቸውን የኦሮሚያ የባለስልጣን ልጆች ሁሉ እንጠቅሳለን።
አው እዚህ ጋር አሁን ስንመለከት አዩ ኢንተርናሽናል ሆቴል በአዳማ ይገኛል። ይሄ በአዳማ የሚገኘው አዩ ኢንተርናሽናል ሆቴል በአቶ ጉደታ ባለቤትነት ነው የተመዘገበው። ነገር ግን ይሄ ሆቴል የኔ አይደለም እያሉ ነው እሳቸው። የአባዱላ ገመዳ ሆቴል ነው እሳቸው ማለት እንደ አንደር ላይሰንስ የተጠቀመባቸው እሳቸው ነው ማለት የትሬድ ማርክ ነው ያረጋቸው። በቃ እሳቸው የሆነ የንግድ ምልክትነት እሳቸውን አስቀምጦ ከጀርባ ግን ያለው ስራ ሌላ ነው። እና ብዙ ነገሮች አሁን ይሄን እየወጡም ያሉት ህዝቡ ትኩረቱን ወደዛም እንዲያደርግ ይመስለኛል። መንግስት እርምጃ እየወሰደ ነው ራሱን እያስተካከለ ነው የሚል ነገሮች ህዝቡ ስለመፍጠር ነው። ህዝቡ ግን ይሄንን ይቀበላል ብለን አናምንም።
እርምጃ መውሰድና ራስን ማስተካከል የሚለውን ካነሳ አይቀር መቼም ሊገባኝ የማይችለው አንድ ጥያቄ አለ። ስልጣን ላይ ያለው ወያኔ ዴሞክራት ነኝ ኢትዮጵያ ውስጥ ዴሞክራሲን ላስፋፋ ነው የመጣሁት እያለ ሲተርክ እንሰማለን። ዴሞክራቶች በስራቸው በአስተሳሰባቸው ተቃዋሚያቸውን ያስተናግዳሉ። ይጠቅማቸዋልም ተቃዋሚ መኖሩ ስህተታቸውን እንዲያርሙ ያደርጋቸዋል። ይሄ መንግስት ተቃዋሚዎችም ሆኑ ኢንተሌክቹዋሎች ምሁራን ይሄ ነገር ትክክል አይደለም ይሄ የሚሰራው ስህተት ነው ሙስና ስህተት ነው ሌብነት ስህተት ነው ሀገር ይጎዳል መንግስትንም ያዋርዳል ምናምን በሚሉበት ጊዜ ምንድነው የሚያደርገው ይሄ ዴሞክራት ነኝ የሚለው መንግስት የታባታችሁ ብሎ ያስራል። ማረግ የነበረበት ለራሱ ጥቅም ስለሆነ ስህተቱን እንዲያርም ስለሆነ አመሰግናለሁ ፈጣሪ ይስጥልኝ ብሎ ስህተቱን የነገሩትን አመስግኖ ያንን ማረም ነበረበት። ይሄ መንግስት ግን ስህተት ሲነገረው ወዲያው ስህተቱ ምንድነው ብሎ ከማረም ይልቅ የነዛን ስህተት የሚነግሩትን አዋቂዎቹን ብልሆቹን ምሁራኖቹን ማሰር መግደል ማሳደር ነው። እና የዴሞክራሲን ሀሁ ወያኔ አልተረዳም አያውቅም። ዴሞክራሲ ምን እንደሆነ አያውቅም። ለሱ ዴሞክራሲ ጠመንጃ ይዞ በጠመንጃ ሰጥ ለጥ ማድረግ የዴሞክራሲ ሀሁ ለሱ ያ ነው። ይሄ ደግሞ የትም አያዋጣም መቼም አያዋጣም። ጊዜ የጊዜ ጥያቄ ነው እንጂ በሰፈሩበት ቁና መሰፈር አይቀርም። ይሄ የዓለም ታሪክ ያሳየው ነው እኛም ሀገር የሚሆነው ነው። የጊዜ ጥያቄ ነው በቅርብ እናያለን። እና በጣም የሚያሳዝነው አይማሩም ወያኔዎች ኔቨር ኤቨር የሚማሩ አይመስለኝም። አልፎ ተርፎ በአውሮፓና በአሜሪካ ምንድነው ስደተኛውን ለማሳደድ እንትኖች ምንድነው እነዚህ ሰላዮች አሰማርተው አንዳንድ ኤምባሲዎች አሁን እንደምንሰማው ከሆነ ስዊድን ውስጥ ያለው ኤምባሲ የስልጣኑ የሱ አይደለም
የተወሰኑ የትግራይ ተወላጆች የተወሰኑ ነው ማለት የትግራይ ተወላጆች እዚያ አካባቢ ያለውን ሁኔታ እየሰለሉ እገሌ እንዲህ ያረጋል እገሌ እንዲህ ያረጋል ይያሉ እየሰሩ ናቸው። ኤምባሲው ራሱ ለላንቲካ የተቀመጠ አምባሳደሯ ለላንቲካ የተቀመጠ ነው የሚመስለው። እነዚህ ነገሮች ደግሞ እኛም እናጋልጣለን ምን እየተደረገ እንደሆነ ለዚህ ሀገር መንግስት። ምክንያቱም ክልክል ነው ስለላ ክልክል ነው። አንድ እንትን ላይ አይቼ ነበር የኢትዮጵያ መንግስት በስለላ ስራ ላይ የተሰማራ መሆኑን ስዊድን ወይ ጽፈዋል አንድ ስዊድን ምሁር ጽፈዋል በስለላ ስራ የተሰማራ መሆኑን የስዊድን መንግስት የሚያውቃል። ይሄን ነገር በሰፊው እንከታተላል። እነዚህ በስደት መልክ መጥተው እዚህ ተቀምጠው በስደተኛው ላይ ስለላ የሚያደርጉትን ሰዎች እንዳስወጡልን እንጠይቃለን። አገራቸው ሄደው ይሰደዱ እዛው ኢትዮጵያ ውስጥ ሄደው እንደጀመሩት ይጨርሱት እስከ ስልጣኑ እስከሚለቁ ድረስ። አልማጦቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። መልካም ቆይታ እየተመኘንላችሁ እንግዲህ ከጥቂት ደቂቃ በኋላ ዜናዎቹን እናሰማችኋለን። አስተያየታችሁ ላኩልን። ጥያቄዎቹን መልሶት ሰዎች እየመለሱ ነው። የሚያቀሰው ትክክለኛ መልሳለ ሰው አለ በለኝ ስሙን አትንገረኝ።
አማ የተለያዩ መልሶች እየመጡ ነው። እንግዲህ ትክክለኛው መልስ
እንሰማለን መጨረሻ ላይ። መልካም ቆይታ።
ሰላምታችን ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ከተላ ይሰማሉ። በባህር ዳር ከ50 በላይ ወጣቶች የተጨፈጨፉበትን ቀን ለማሰብ ከቤት ያለ መውጣት አድማ መጠራቱ ተዘገበ። በአንድ ቀን ብቻ በህወሓት አጋዘን ከ50 በላይ ወጣቶች የተጨፈጨፉበት ቀን በሐዘን ለማስታወስ በባህር ዳር ነሐሴ 1 2009 ዓ.ም ተመረጠ ከቤት ያለ መውጣት አድማ ተጠርቷል። የወጣቶቹን አንደኛ ዓመት ጅምላ ግድያ በሐዘን ለማስታወስ ከቤት ያለ መውጣት አድማውን ለሰኞ የጠራው የባህር ዳር ወጣቶች አስተባባሪ ኮሚቴ በሚል በህቡ የሚንቀሳቀስ ቡድን መሆኑ ተዘግቧል። በዋታ ጋዚያን ጭካኔ ኮብል በተባላ አካባቢ በአንድ ስፍራና ሰዓት የተፈረፈቱት ወጣቶችን ለማስተዋወስ የጎንደር ከተማ ህዝብን ከቤት ባለመውጣት ያዘኑ ተካፋይ እንዲሆን ጥሪው ኮሚቴ ጥሪውን አቀርቧል። ባለፈው አመት በዚህ ወቅት በአማራ ክልል በወልቃይት የማንነት ጥያቄ መነሻነት መላው የባህር ዳር ህዝብ በአደባባይ በመውጣት ያስተጋባው ሰላማዊ ጥያቄ ምላሹ በጥይት መደብደብ እንደነበር ይታወሳል። የጎንደር ከተማ ህዝብ የተቃውሞች ቦን ከለኮሰ በኋላ ባህር ዳሮችም አጋርነታቸውን ወዲያውኑ ማሳየታቸው ይታወሳል። የአማራ ህዝብ የመብት ጥያቄ ሁሉም ኢትዮጵያውያን ጉዳይ መሆኑም መዘገቡ ይታወሳል። የአስቸኳይ ጊዜ አዋጁ መነሳቱ ተነገረ። ላለፉት 10 ወራት ተግባራዊ ሆኖ የቆየው አስቸኳይ ጊዜ አዋጅ ከትናንት በስቲያ መነሳቱ ተገልጿል። አስቸኳይ ጊዜ አዋጁ ቢነሳም በየክልሉ ሙሉ ስልጣን ተሰጥቶት የተሰማራው ኮማንድ ፖስት ስራውን እንደሚቀጥል በፓርላማው ይፋ ሆኗል። አስቸኳይ ጊዜ አዋጁ ተነሳ ተብሎ በአስቸኳይ ጊዜ አዋጁ ስራውን የጀመረው የኮማንድ ፖስት አለመፍረሱ አነጋጋሪ ሆኗል። ይህም መንግስት ከኢንቨስትመንትና ከቱሪዝም ጋር በተያያዘ የገጠመውን ቀውስ ለመሻገር ለዓለም አቀፍ ማህበረሰብ እይታ ሲባል ብቻ በቃል የተነሳ ድርጊት በድርጊት የቀጠለ እንደሆነ እየተነገረ ነው። ሰኔ 3/2009 ረፍት በወጣውና መስከረም 2010 መጨረሻ መመለስ የሚጠበቅበት ፓርላማ በድንገት በአስቸኳይ ስብሰባ መጠራቱ የተሰማው ባሳለፍነው ሳምንት ነበር። የገንዘብና የኢኮኖሚ ልማት ሚኒስትር ዴታና የኢትዮጵያ መንገዶች ባለስልጣን የቀድሞ ዳይሬክተር መታሰራቸው ተነገረ። የገንዘብና የኢኮኖሚ ልማት ሚኒስትር ዴታና የኢትዮጵያ መንገዶች ባለስልጣን የቀድሞ ዳይሬክተር ታሰሩ። የመንግስትና የፓርቲ መገናኛ ብዙሃን እንደዘገቡት ሁለቱ ባለስልጣናት በቁጥጥር ስር የዋሉት በሌብነት ወንጀል ተጠርጥረው ነው። ፓርላማው ባለፈው አርብ ሐምሌ 28 2009 ባደረገው አስቸኳይ ስብሰባ ያለመከሰስ መብታቸው ተነሳው የገንዘብና ኢኮኖሚ ልማት ሚኒስትር ዴታ አቶ አለማየሁ ጉጆ ከፓርላማው ሲወጡ ወዲያው በቁጥጥር ስር መዋላቸው ተገልጿል። የመንገዶች ባለስልጣን የቀድሞ ዳይሬክተር አቶ ዘይድ ወልደ ገብርኤል ባለፈው አሙስ መታሰራቸውን ምንጮች ገልጸዋል። ፓርላማው በሚያደርገው አስቸኳይ ስብሰባ በሌብነት የተጠረጠሩ የፓርላማ አባላትን ያለመከሰስ መብት እንደሚያነሳ ሲዘገብ መቆየቱ ይታወሳል። ሆኖም በሌብነት በፊት አውራሪነት የሚጠረጠሩት ሀብቱ አባይ ጻህዬ እንዲሁም የቀድሞ የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ በግንባር ቀደምትነት በክሱ ዝርዝር ውስጥ እንደሚገቡ ቢጠበቅም ህወሓት በደጋፊዎቹ ሰፈር በተፈጠረበት ጫጫታ የአቶ አባይ ጻህዬ ያለመከሰስ መብት ሳይነሳ መቅረቱን ወገኖች እየገለጹ መሆኑም ተሰምቷል። በተያዘ ዜና አንድ የመከላከያ ባልደረባ የሆኑ ጀነራል በሙስና መጠርጠረው መታሰራቸው ተዘግቧል። የመንግስቱና የፓርቲ መገናኛ ብዙሃን እንደዘገቡት በቁጥጥር ስር ውለው ሐሙስ 27/2009 ፍርድ ቤት የቀረቡት ብርጋዴር ጀነራል ኤፍሬም ባንጌ የተባሉ የመከላከያ ሰራዊት ባልደረባ ናቸው። ግለሰቡ በቁጥጥር ስር የዋሉት ከኦሞ ኩራዝ ቁጥር 5 የስኳር ፕሮጀክት ጋር በተያያዘ እንደሆነም ተመልክቷል። የመንግስትና የፓርቲ መገናኛ ብዙሃን ጀነራሉ በኦሞ ኩራዝ ቁጥር 5 ፕሮጀክት ውስጥ ስላላቸው ኃላፊነት ሆነ ሚና ያሉት ነገር የለም። ሆኖም ከዚህ ፕሮጀክት ጋር በተያያዘ 184 ሚሊዮን ብር ለግል ጥቅማቸው ለዋል የሚል ክስ እንደቀረበባቸው ዘገባዎቹ አመልክተዋል። የአባባ ተስፋዬ ሳህሉ የቀብር ስነ ስርዓት ተፈጸመ። የአንጋፋው ኪነ ጥበብ ሰው አቶ ተስፋዬ ሳህሉ የቀብር ስነ ስርዓት በአዲስ አበባ መንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ከግማሽ ክፍለ ዘመን በላይ በኢትዮጵያ ኪነ ጥበብ መድረክ ውስጥ የቆዩትና በኢትዮጵያውያን ዘንድ በተለይም በልጆች ፕሮግራም እጅግ ታዋቂ የሆኑት አቶ ተስፋዬ ሳህሉ በ94 ዓመታቸው ባለፈው እሁድ ህይወታቸው ማለፉ ይታወሳል። የአንጋፋው ኪነ ጥበብ ሰው አቶ ተስፋዬ ሳህሉ የቀብር ስነ ስርዓት በአዲስ አበባ መንበረ ጸባኦት ቅድስት ስላሴ ካቴድራል ሲፈጸም በብዙ ሺዎች የሚቆጠሩ አድናቂዎቻቸውና ወዳጆቻቸው እንዲሁም የመንግስት ባለስልጣናት ተገኝተዋል። አቶ ተስፋዬ ሳህሉ በተዋናይነት በግጥምና ዜማ ጻፊነት እንዲሁም በድምጻዊነትና በኪነ ጥበብ ዘርፍ ውስጥ ማገልገላቸውን የህይወት ታሪካቸው ያስረዳል። የዛሬ 11 ዓመት ከኢትዮጵያ ቴሌቪዥን የተባረሩትና ከተመሰረተ ጊዜ ጀምሮ በዚሁ ተቋም ለ42 ዓመታት ያገለገሉት አቶ ተስፋዬ ሳህሉ ሰኔ 20 ቀን 1916 በቀድሞ መጠሪያ በባሌ ክፍለ ሀገር ልዩ ስሙ ኮዶ በተባለ ስፍራ መወለዳቸው የህይወት ታሪካቸው ያስረዳል። ከአባታቸው ከአቶ ኢጃርሳ በዳኔና ከእናታቸው ወይዘሮ የወንጂ ወርቅ በለጥ የተወለዱት አባባ ተስፋዬ በኪነ ጥበብ መስክ እንዲሁም በልጆች ፕሮግራም ላደረጉት አስተዋጽኦ ከቀድሞ ንጉሥ አፄ ኃይለ ሥላሴ የወርቅ ሜዳሊያ ተሸልመዋል። በ1950ዎቹ በኮሪያ ዘመቻ በመያቸው ላደረጉ ሳስዋጽና በዘመቻ ተሳታፊ በመሆናቸው የ50 አለቅነት ማዕረግ እንደተበረከተላቸው ቀብር ስነ ስርዓታቸው ላይ ተነበበው የህይወት ታሪካቸው ያስረዳል። በመያቸው ልዩ ልዩ ሽልማቶችን ከኢትዮጵያ መንግስት እንዲሁም ከዓለም አቀፍ ተቋማትና ድርጅቶች ያገኙት አቶ ተስፋዬ ሳሉ የሁለት ልጆች አባትና የአምስት ልጅ ልጆችንም ማየታቸው ተዘግቧል። ለንደን ያስተናገደችው ባለው የዓለም አትሌቲክስ ሻምፒዮና ኢትዮጵያ የመጀመሪያውን ወርቅ ሜዳሊያ በሴቶች 10000 ሜትር በድንቁ አልማዝ አያና አማካኝነት አግኝታለች። የኦሎምፒክ ሻምፒዮና አልማዝ አያና በሚያስደምም ሁኔታ አትሌቶችን በመበተን በርካታ ዙሮችን ብቻውን በመምራት አብዛኞቹን በመደረብ አስገራሚ የተባለ ሩጫ ሳይታለች። ሌላው ኢትዮጵያዊቷ ድንቅ አትሌት ጥሩነሽ ዲባባ የብር ሜዳሊያ አግኝታለች። ሲጠበቅ በነበረ የወንዶች 10000 ሜትር ውድድር የኦሎምፒክና የዓለም ሻምፒዮኑ ሙፋራ ለአስጨራሽ በነበረው ውድድር በማሸነፍ ክብሩን አስጠብቋል። የኡጋንዳና የኬንያ አትሌቶች ተከታትለው ሲገቡ ኢትዮጵያውያኑ 5ኛ፣ 7ኛ እና 10ኛ ደረጃን አግኝተዋል። በመጨረሻም የቴዎድሮስ ራይ ቲያትር በአውሮፓ ሊታይ ነው። በሀገር ቤትና በሰሜን አሜሪካ ታይቶ ከፍተኛ አድናቆትን የተቸረው ቴዎድሮስ ራይ ቲያትር በአውሮፓ 8 ከተሞች ሊታይ መሆኑ ተዘግቧል። ይኸው በጣይቱ የባህል ማዕከል አስተባባሪነት አውሮፓን የሚዞረው ቴዎድሮስ ራይ ቲያትር አንጋፋና ወጣት ተዋናዮች የሚካፈሉበት መሆኑም ታውቋል። በጌትነት ነው የተደረሰው ይኸው ቲያትር በመዲናችን ስቶክሆልም የፊታችን ኦክቶበር 1 እንደሚታይ ከወጣው መርሃ ግብር ለማወቅ ተችሏል። የሳምንቱ አበይ ዜናዎች ተጠናቀዋል። ከቀሪ ዝግጅቶች ጋር መልካም ቆይታ።
አድማጮቻችን ከኢትዮጵያ ኮሚኒቲ ወይም ደግሞ ከኢትዮጵያኖች ማዕከል የደረሰን ማስተዋቂያ አለ። ማስተዋቂያው እንዲህ ይነበባል። ውድ የኢትዮጵያውያን እና የኢትዮጵያ ወዳጆች፣ የኢትዮጵያ ማህበረሰብ በስዊድን ሰላም ለእናንተ ይሁን ይላል። አንደኛ ሴፕቴምበር 30 2017 ዓመተ ምህረት ከ11 ሰዓት ጠቅላላ ጉባኤ ያደርጋል። በሁለተኛ ኖቬምበር 25 2017 ከቀኑ 13 ሰዓት ጀምሮ በተለየ ሁኔታ የኢትዮጵያን ቀን ለማክበር ወስኗል። በመሆኑም ሁላችሁም ከጎናችን እንድትቆሙ በትህትና እንጠይቃለን። ለሁሉም ቡድንና ግለሰብ አደራ እንላለን። ስራ አስፈጻሚ እንግዲህ በመጀመሪያ ደረጃ ሴፕቴምበር 30 2017 11 ሰዓት ጠቅላላ ጉባኤ ያደርጋል። በሁለተኛ ደረጃ ኖቬምበር 25 2017 ከቀኑ 13 ሰዓት ጀምሮ በተለየ ሁኔታ የኢትዮጵያን ቀን ለማክበር ወስኗል። አድማጮቻችን እነዚህን ሁኔታዎች በተመለከተ ወደፊቶቹ ፕሮግራሞቻችን ላይ ይዘንላችሁ እንቀርባለን።
አድማጮቻችን እንግዲህ ቃል በገባነው መሰረት ዛሬ አንድ ምሁር እናቀርባለን ብለናል። አቶ ስዩም ተሾመ ይባላሉ። እንግዲህ ከሳቸው ጋር ቃለ ምልልስ ይኖረናል። በአገራችን ውስጥ ባለው የሙስና ወንጀልና የተለያዩ ጉዳዮች ላይ በተመለከተ አጭር ቆይታ ከመሐመድ ጋር ያደርጋሉ። እንድትከታተሉ እንጋብዛለን።
አድማጮቻችን በዛሬው ፕሮግራማችን እንግዲህ የኢትዮጵያ ውስጥ ያሉ ምሁራን ምን ይላሉ የሚለውን ስለ ኢትዮጵያ ሀገራችን የሶሻል የፖለቲካና የኢኮኖሚ ሁኔታ ይሄንን ለማስረዳት እንድንችል ብለን እስቲ ዛሬ አንድ ምሁር ይዘንላችሁ ቀርበናል። እኚህ ምሁር አቶ ስዩም ተሾመ ይባላሉ። አቶ ስዩም ተሾመ ማን እንደሆኑ ባጭሩ ከራሳቸው አንደበት እንስማና በቀጥታ ወደ ጥያቄዎች እንገባለን። ጤና ይስጥልኝ አቶ ስዩም ተሾመ፣ እስቲ ራስዎትን ምን እንደሚሰሩ በፕሮፌሽን ያስተዋውቁን ባጭሩ።
እሺ፣ ስዩም ተሾመ እባላለሁ። በአምቦ ዩኒቨርሲቲ ወልሶ ካምፓስ የስራ አመራር ማኔጅመንት ዲስከሽን መምህር ነኝ። እንዲሁም በኢትዮጵያ ታንክ ወጥቶም ተማሪ ነኝ። እኔም ታችሁ
በጣም እናመሰግናለን። እንግዲህ ባጭሩ ጥያቄዎችን ለማስቀመጥ ሞክራለሁ። አቶ ስዩም ሰሞኑን ለአዲስ አድማስ ጋዜጣ በሰጡት ቃለ መጠይቅ ላይ ስልጣን ላይ ያለው ኃይል ባሁኑ ጊዜ አካሄዳለው የሚለውን የሙስና ዘመቻ የአንድ ሰሞን ሆይ ሆይታ ነው ብለዋል። ይሄንን ቢያስረዱልን ምን ማለት ሆኖ ነው?
ማለት እንግዲህ ሙስና ለመቅረፍ በመጀመሪያ መሰራት ያለባቸው ስራዎች አሉ። እነዛ ስር ነቀል ለውጥ ማምጣት አለብን። ለምሳሌ በሙስና ተግባር የተሰማሩ ሰዎችን በማፈር ብቻ መፍትሄ መስጠት አይቻልም ለማለት ነው። በዋናነት የሙስና ተግባር እንደ ከመፈጸሙ በፊት እንደ ልማት ተቀባይነት አግኝቶ ሰዎች በሙስና ተግባር ከመንሰፈቃቸው በፊት ያንን የሙስና ተግባር የተቀበለ አስተሳሰብ ለአመለካከት ሊኖር አለበት እና አንድ ሰው ለመስረቅ መስረቅን የተቀበለ አመለካከት ሊኖር ይገባል እና አንድ ሰው ሙስና ለመስራት ሙስናን አምኖ የተቀበለ አመለካከት ሊኖር ይገባል እና በዛ ደረጃ ለውጥና መሻሻል መምጣት አለበት። ያ ደግሞ ማለት በዋናነት መንግስት ብንወስዳቸው እርምጃ እነዚህ አምባስ ተከትለው ይህን ሙስና የተቀደረውን አመለካከት የሚቀየርበትን አግባብ በዛ ደረጃ ለውጥና መሻሻል ለማምጣት እየሰራ እስካልሆነ ድረስ ዘላቂ መፍትሄ መምጣት አይችልም ለማለት ነው። እንግዲህ ምን ለማለት ነው? ከዚህ ጋር በተያያዘ እነዚህ በሙስና የተጠረጠሩ ሰዎችን ማሰር ብቻ ሳይሆን ሁሉም ማህበረሰቡ ከሙስና ጋር በተያያዘ ሀሳብና አስተያየቱ በነፃነት የሚገልጽበት መድረክ መኖር መቻል አለበት። መንግስት ብቻ እነዚህ አስተሳሰቦች ይህን ወንጀል ሰሩ የሚያጠፉ ብቻ ሳይሆን እነዛም አጠፉ የተባሉ ወገኖችም የራሳቸውን ሀሳብና አስተያየት ይሰጡበት። በዚህ ማህበረሰቡ በማህበረሰብ ደረጃ የግንዛቤ ለውጥ መምጣት መቻል አለበት። በዛ ደረጃ የተሰራ ስራ ባለመኖሩ ይህ እንደ ያን ሰሙ ከሁኔታ ነው ማለት ይቻላል። ከዚህ በፊት እንደነበሩት አይነት የተወሰኑ ሰዎች ይታሰራሉ፣ ከዛ አንድ ሰሙ ከሁኔታ ይባላል፣ ከዛ ነገሩ ያልፋል። በአመለካከት ደረጃ የማህበራዊ ኪሳራ የደረሰ የሶሻል ጀስቲስን ለመቀየር የሚያስችል ስራ እየተሰራበትን ብዬ ነው የማምነው።
አቶ ስዩም ለሰጡን ጥያቄ መልስ እያመሰገንኩ በመቀጠል እዚሁ ውይይቶ ላይ አንድን ቴዎሬቲካል የሆነ የሚመስል አቀራረብ አቅርበዋል። አንድን ችግር ያመጣ ሰው ችግሩን ለመቅረፍ ዋና መፍትሄ ሊሆን አይችልም የሚሉት አባባል አሉት። በኔ አተረጓጎ እንግዲህ ሙስና ኢትዮጵያ ውስጥ በሰፊው የተሰራጨው ወይንም ደግሞ የሰፋው ኢህአደግ ስልጣን ላይ ከመጣ በኋላ ነው የሚሉ አሉና እርሶስ ኢህአደግ ይሄንን ሙስና በዚህ ጊዜ የመጣ ከሆነ ሊያጠፋው የሚችለው ሌላ ኃይል ነው እንጂ ኢህአደግ ሊያጠፋው አይችልም የሚል አመለካከት አሉት?
እንግዲህ ይሄ በዋናነት ከመጀመሪያ ተያዘ ነው። ይህን ሙስሊማን እንግዲህ ብሎ በተግባር ደረጃ ብቻ ሳይሆን በማህበረሰብ ውስጥ አመለካከት ውስጥ ከሰረጸው እሴት አንጻር እንመለከተው ነው። በዋናነት ሙስሊማን የሚጠየፍ ማህበረሰብ ካለ ሙስሊማ አይኖርም። ሙስሊማ ካለ ሙስሊማን የተቀበለ ማህበረሰብ አለ ማለት ነው። ያንን ለመቀየር ማህበራዊ እሴት የምንቀይር እሴት ማለት የቫሊ ስንቀይር ከዚህ በፊት የነበረውን እሴት የሰጠውን አካል ነው የምትቀይረው። ይሄ ቫሉ ክሬሽን ነው የምታደርገው እና ቫሉ አትቀይር ወይም መለወጥ አትችልም። አዲስ ቫሉ ነው የምትፈጥረው እና አዲስ ቫሉ ስትሰጥም አዲስ እሴት ስትሰጥም ምንድን ነው ከዚህ በፊት የነበረውን እሴት ፈጣሪ ነው የምታስብሩ። ምን ለማለት ነው እንግዲህ የኢህአዴግ መንግስት በዋናነት ኢትዮጵያ ሰብሳቢነት አመለካከት ጋር የማይገባ ጥቅም ከመፈለግ ጋር ይህም ደግሞ አልፎ ከሙስና ጋር በተያያዙ ነገሮች ውስጥ ይህን የሚፈቅድ የፖለቲካ አመለካከት የፖለቲካ አካሄድ አለ። ሙስና ባለፉት 5 ዓመታት አሁን ልማድ ወደ መውገር ተደርሶ ይህ እንዲሆን የፈቀደ አመራር ነው ያለው። ይህ እንዲሆን የፈቀደ አመራር ሙስና ከሚሰራቱ እዚህ ደረጃ እስኪደርስ ድረስ ያስቻለው የፖለቲካ አመራር ይህንን መለወጥ ይችላሉ ብሎ ቢንቀሳቀስ ዘላቂ ለውጥ ያመጣችል። ምክንያቱም ያንን ሴት የፈጠረው እሱ ራሱ ሲሆን በቀላሉ ሳልብንመለከት አብዛኛው ማህበረሰብ ዘንድ አብዛኞቹ ከፍተኛ ሀገሪቱ ባለስልጣናት የኢህአዴግ ባለስልጣናት ማ በየትኛው ሙስና መስክ እንደተሰማራ ማ ምን አይነት ስራ እንደሰራ እውነቱን ነው ውሸ በማህበረሰብ ደረጃ ይህ አመለካከት ሰርቷል። እከሌ ይሰራል እከሌ ይሰራ ብሎ ሀሳብና አመለካከቱ አለ እና እነዚህ በማህበረሰቡ ዘንድ ሙስሊሞች ናቸው ተብሎ የሚታመኑ የፖለቲካ አመራሮች መጥተው ሙስሊማ ለምታገል ቁርጠኛ ነን ብለው ሲሉ እነሱ ያሉት ይበሉ ያሉበት ሁኔታ የራሳቸው የፖለቲካ ፍጅፋሙ ፕሮፓጋንዳ ምንነትም ሊሆን ይችላል። ሆኖም ግን በማህበረሰቡ ዘንድ ተቀባይነትና ተአማኝነት የለውም። ምክንያቱም እነዛ የፖለቲካ አመራሮች ናቸው ሙስሊማው የሚፈሩት፣ እነዛ ክት አመራሮች ናቸው ሙስሊማ ኮንትራክት ዲግሪዛ ዲግሪ ያደረጉት ይመስላል። ስለዚህ ሙስሊማን ለመቀየር በዋናነት የአመለካከት ለውጥ ማምጣት አለብን ብለን ካለን የአመለካከት ለውጥ ደግሞ ሙስሊማን የሚቀየር ማህበረሰብ በመስጠት ደረጃ ከሆነ ሙስሊማ ሰርተዋል ሙስሊማ ሊሰፋ ምክንያት ናቸው ያላቸው የፖለቲካ አመራሮች ለቱም ብሎ ሙስሊማ የሚታገላለን ወይም ሙስሊማን ማስወግዳለን ብለው ሲሉ በማህበረሰብ ዘንድ ተቀባይነትና ተአማኝነት ስለሌላቸው የሚፈለገው የአመለካከት ለውጥ ማምጣት አልቻልም ነው። ስለዚህ እኔ በግሌ ሳየው በኢህአዴግ አመራሮች ሙስና ለመታገል የሚያስችል ተቀባይነቱ ተአማኝነቱ ይህም ከዛም አልፎ ከሱ ቁርጠኝነት የላቸው ይህን ማ ያ ቢሆን ኖሮ ይህንን ሙስና ችግር ገና አድሮ መጣል ከን ሰራሶ እጅ ደረጃ እንዳይደርስ ማድረግ ይቻል ነበር። ያን አላደረጉም። አብዛኞቹ በሙስና ይታማሉ። ያ በመሆኑ በሙስና ረገድ የሚሰሩ ስራ በማህበረሰቡ ዘንድ ተቀባይነት የለም። ተቀባይነት ተብለው ደግሞ የሚፈለገው አመለካከት ለውጥ ማምጣት አይቻልም ማለት ነው።
አቶ ስዩም በዚሁ አንድ ባነበብኩት በርሶ አስተሳሰቡን ለህዝብ በሚያካፍሉበት ቦታ ላይ ዓለም ገና ሰርቆ ማሳያ ህንጻን እንደ ምሳሌ ጠቅሰዋል። ይሄ ህንጻ ተሰርቆ ተሰራም በሙስና ተሰራም አልተሰራም የዚህ ህንጻ ስም ዓለም ገና ሰርቆ ማሳያ ህንጻ መባሉ በህብረተሰብ ውስጥ የሚፈጠረው የአስተሳሰብ ምንድነው? በዚህ ሀገር ላይ በሙስና ሰርቶ በሙስና መኖር ያስከብራል፣ ንጹህ ስራ ሰርቶ መኖር ግን አያስከብርም የሚለውን አስተሳሰብ ስለሚያሰርጽ ይሄ ራሱ በህብረተሰቡ ላይ ትልቅ አደጋ አድርሷል ይላሉ። እስቲ እንደው አጠር አድርገው ስለዚህ ዓለም ገና ሰርቆ ማሳያ ህንጻን ምንድነው እርሶ የተጠቀሙበት ምንድነው ይሄ ዓለም ገና ሰርቆ ማሳያ ህንጻ?
እንግዲህ ዓለም ገና ሰርቆ ማሳያ እንዳለው ህንጻው እኔ እንደውም ዳጋታን ከብሳው ደምጻበት ነው ሲሰይድ ነው እግዚአብሔር ተጠቅሞ ሰርቆ ማሳያ ይባላልና በጣም የደነገጥኩት እንዴት ሰርቆ ማሳያ የሚባል ነገር ይችላል? ያ ማለት መስረቅን ተቀባይነት እንዳለው ነገር አድርጎ እንደ ጦስት እንደ ማሳያ ሆኖ የተቀመጠ ነገር ነው እና ደጋግሚ ሰዎች ስጠይቅ በተለያዩ ቦታ ለምሳሌ ከተማ ውስጥ ሙስና ሰፈር የሚባላል፣ ሌሎች ቦታዎች እንዲሁ አዳማ ከተማ ውስጥ ተመሳሳይ ሰርቆ ማሳያ የሚባል ፎቅ አለ ብለው ልጆች አስተያየት ሰጥቶኛል። ና ምንድን ነው ይሄ ዋና ነገር መታየት ያለብን ነገር ሰርቆ ማሳያ የሚለው ህንፃ እዛ ጋር ምን ስያሜ ሲሰጠው በእርግጠኝነት የባለቤት ሰርቆ እንዲሆን ይችላል ያልሆነ ይችላል። ማህበረሰቡ ግን ያ ግለሰብ ይህን ህንፃ ሰርቶ እዛ ጋር ያቆመው ሰርቆ ነው ብዙ አምኖ አስቦ ተቀብሎታል። እኔ ከግለሰቡ መስረቃ መስረቅ አንጋር ሳይሆን በኋላነት ማህበረሰቡ ስርቆትን በብልነቱ ተቀብሎት እና የሰረቁ ሰዎች ሙስሊሞች የማይጠየቁበት ይህን አምኖ ተቀብሎ ስያሜ ሰጥቶ ዝም ያለበት አግባብ እንዳስደነገጠኝ ነው። ምክንያቱም ሰርቆ ማሳያ የሚል ስያሜ ሰጥቶ መቀበል መስረቅ አያስጠይቅም ማለት ነው። ይህ ሰው ሰርቆ በህግ አስጠይቅም። እንዲሁም ደግሞ ይህ ሰውዬ በነበረበት የመንግስት መስሪያ ቤት መስረቅ የሚሰሩ ሰራተኞች መስረቅ ልማዳቸው ነው። እንደዚህ አይነት ሰዎች ሲሰርቁም ደግሞ በመስረቃቸው ወይም ሙስና በመስራታቸው ተጠያቂ የሚያደርግ አሰራር የለም እንደማለት ነው። ያ በአጠቃላይ ምንድነው እሱ የሆነ የአመለካከት ለውጥ ነው። ምክንያቱም አንድ ሰው ምንድነው ሲቀየራለ ሌባ በቃ መስረቅ ነውር ስለሆነ ተንግጭት ለመስጠት ሰው በማህበረሰቡ አመለካከት በሃይማኖትም በፍጅም ጅምር ምስጢር ትግባ ስለሆነ ያን ተቀበለ የሌባ ህንጻ ብለን እኮ አንልም። ግን ሙስና ምንድነው ብለን ስንመለከት ሙስና ከንግድነት ተባሰ ነው። ሌባ አንድ ጋር ስንበት ሰው ንግድነት ሙስና ግን ላይ ሀገር ንለት እንጂ ሌባ አንድ ስግለ ሰው ሊጎዳቸ ሙስና ግን ሀገርና ህዝብን ነው የሚጎዳው። የሀገሪቱ እድገት ነው የሚያቀጭሰው፣ የትውልድን ተስፋ ነው የሚያቀጭሰው። እና እንደዚህ አይነት ጎጂ የሆነ ተግባር በአደባባይ
ሀሎ ሀሎ
አላይ እንግዲህ በአጠቃላይ ከዚህ ከህንፃው ስያሜ ጋር በተያያዘ ሙስና በማህበራዊ ልማት ወደ መሆን ደረጃ እንደ ሙስና የሚጠየፍ ማህበረሰብ መፍጠር ሲገባ ሙስናን አምኑ የተቀበለ ማህበረሰብ እንደፈጠረ ከሙስና ጋር በተያያዘ በተለያዩ የመንግስት መስሪያ ቤቶች ለምሳሌ ከመሬት ጋር በተያያዘ ከዚህ ለሙስና የተደራጅ በሆኑ ከጨረታ ብዙ ከምናም በተመለከቱ ጉዳዮች ላይ ያለ የመንግስት አሰራር ብሎም አመራሩ ጭምር ለሙስና ምቹ የሆነ ሙስናን የተቀበለ በዛም ሙስና በመስራቱ ተጠያቂ የሚችል ነበር እንደሆነ የሚያሳየንና በአጠቃላይ የሙስና ከርስ ብለህ ክትል የምትሰው ህንፃ በአደባባይ መሀል ከተማ ላይ እርቁ ማሳያ ተብሎ ተሰይሞ ስታገኝ ከሙስና ጋር በተያያዘ ምን ያህል ከፍተኛ የሆነ ማህበራዊ ኪሳራ የሶሻል ዴፊሲት እንደደረሰ በግልጽ ያሳያል ብዬ ነው የማምነው። በግል
አቶ ስዩም፣ አንዳንድ ታዛቢዎች እንደሚሉት ኢትዮጵያ ውስጥ የሚካሄደው ስልጣን ላይ ባለው ኃይል በአሁኑ ጊዜ የሚካሄደው የሙስናን ለመቆጣጠር የሚደረገው ሙከራ አንተም እንዳልከው ሆይ ሆይ ነው ብለሃል። አንዳንድ ታዛቢዎች ትናንሽ አሳዎችን እየጣሉ እያሰሩ ትላልቆቹን አሳዎች ይተዋሉ ነው የሚሉትና በአብዛኛው ለምሳሌ ከሚወሩት አንዱ በህዝቡ መካከል እዚህ አውሮፓና አሜሪካ ድረስ የሚወሩት የአቶ አባይ ጸሐዬ የስኳር ሐላፊው እንግዲህ የዚህ ሱካር ኮርፖሬሽን ሐላፊው 77 ቢሊዮን ብር አክስረዋል እየተባለ ይወራል። እሳቸው ሳይመረመሩ ግን ያው ስኳር ፋብሪካው ጥቃቅን ሰዎች ከእሳቸው በታች ያሉ ሰዎች ታስረዋል። እንዴት ታውታላችሁ ይሄ ነገር እውነት ነው? ትልልቅ አሳዎቹ ቁጭ ብለው ትንንሾቹ አሳዎች ናቸው የሚታሰሩት?
እንግዲህ ከዚህ ጋር በተያያዘ ብዙ ነገር ይባላል፣ ብዙ አይነት አስተያየት ይሰጣል። እኔም ከዚህ ጋር ተያይዘ በተለይ በማህበራዊ ሚዲያዎች በማነሳቸው ሀሳቦች ጋር ተያይዘ ብዙ አይነት ወቀሳዎችና እንትኖችን ደርሶብኛል። ግን አንድ መታየት ያለበት ነገር በዚህ የስኳር ኮርፖሬሽን ጋር በተያያዘ አንድ ፋብሪካ ሳይገነባ ተገንብቶ ሳይጠናቀቅ 77 ቢሊዮን ብር ባክዋል። ይሄ ደግሞ መንግስት አምኖ የተቀበለው ጠቅላይ ሚኒስትሩን በፓርላማ ይፋ አደረጉት ነገር ነው። እና እንዲህ የአንድ ስራ አመራር መምህር የሚራሴ ሲመለከተው የድርጅቱ ኃላፊ ወይም የኮርፖሬሽኑ ኃላፊ እንግዲህ የበላይ ኃላፊ ነው፣ ፊገርሄድ ነው፣ ፊት የቆመ ነው፣ የድርጅቱ ተወካይ፣ የድርጅቱ ኃላፊ ነው። በድርጅቱ የሚሆነው ነገር በሙሉ ኃላፊነትና ተጠያቂነት ይወስዳል። ያ ማለት ከሱ ስር ያሉ ኃላፊዎች በምክትል ደረጃ ያሉ፣ በዳይሬክተር ደረጃ ያሉ፣ በተለያዩ ደረጃ ያሉ ሰዎች በሙስና ተግባር ወይም ደግሞ እንደዚህ 77 ቢሊዮን ብር እንግዲህ በእኛ አይነት ድሀ ሀገር ውስጥ 300 ቢሊዮን ዶላር እኮ ነው በጀታችን፣ አመታዊ በጀታችን ከ300 ቢሊዮን ዶላር ላይ በአንድ ኮርፖሬሽን ውስጥ 77 ቢሊዮን ብር ባከናል ማለት እጅግ በጣም አስደንጋጭ ነው። ሀብት እንዳለን የባክነው ማለት ይችላል። እና ይህን አንድ ብክነት ከተፈጸመ አንድ ወይም ሁለት ሶስት ግለሰባት የመጀመሪያ ተጠያቂ መሆን ያለበት የበላይ አመራሩ። ምክንያቱም ሙስናና ብልሹ አሰራር ተንሰራፍቶ እዚህ ደረጃ እስኪደርስ ድረስ አይቶ ተቆጣጥሮ ለውጥና መሻሻል ማምጣት ያልቻለ አመራር መስጣት ያልቻለ ኃላፊ ከማንኛውም ከማንም በፊት ቀድሞ መጠየቅ አለበት ነው ብዬ ነው ማምነው። ምክንያቱም የሱ አመራር ነው ይሄን እንዲሆን የፈቀደው። የሱ አመራር ስር ነው ይሄን ሁሉ ክስተት የተፈጠረው። የሱ አመራር ስር ነው ይሄን ሁሉ የብልሹ አሰራር የሆነው። የሱ አመራር ነው ይሄን ሁሉ ብልሹነት የተፈጠረው። እዛ ቦታ ላይ አደጋ ሆነ ወይም ተቃዋሚ ኃይለማርያም ሆነ ወይም ማንኛውም አካል ቢሆን ተጠያቂ መሆን አለበት ብዬ ነው የማምነው። ይሄ በመርህ ደረጃ ነው መታየት ያለው። እነዚህ ያለው ነገር ግን ችግሩ ምንድን ነው? እንደዚህ ያለ ሱ ስታነሳ ከብሔርና ከብሔር ጥላቻ ጋር ተያዘ ተያይዞ ይቀርባል። ከዛም አልፎ እስከ ዘረኝነት ነው የተወሰኑ የወደ ተወላጆችን በማጥቃት ነው ብን ይሄ የኛ አጠቃላይ የፖለቲካዊ ሁኔታችን ማሳያ ነው። ብቃት የሌለውን አመራር ስራውን ባክሆን ያልተወጣ ከዛም አልፎ እንደዚህ ያለ ሀገራዊ መድረክ ሸክና ሙስና እንደዚህ በዚህ ደረጃ ተንሰራፍቶ እንዲሁ የፈቀደ ብቃት የሌለው አመራር ተጠያቂ እንዳይሆን ስራና ተግባሩ እንዳያሻሽል በምንድን ነው የሚሸፍነው? በዚህ በጎሳ ፖለቲካ፣ በዚህ በብሄር ፖለቲካ ነው የሚሸፍነው። ነገሩን ከዘረኝነትና ከብሄርተኝነት ጋር በመያያዝ ለመሸፋፍና ለመደባበጥ የሚደረግ ጥረት ነው ያለው። ይሄ የአጠቃላይ የገዢ ፓርቲ የተሳሳተ የሸውራራ እይታ ወይም ነጸብራቅ ነው ብዬ ነው የማስበው። ማንኛውም የትኛውም ብሄር ተወዳጅ ማንኛውም አካል ነው የኢህአዴግ አባል ከሆነ ወይም አልሆነ ተቃዋሚ ሆነ ሙስና በሱ አመራር በዚህ ደረጃ ተንሰራፍቶ ይህን ያህል ሀገራዊ ጉዳት እስካደስ ድረስ እስከፈቀደ ድረስ ተጠያቂ መሆን አለበት። ይህ የሆነ ነው ወይ ብለህ ስትል አይደለም። ከዚያ ለምሳሌ የሱፐር ኮፖች ብቻ አይደለም የኢኮኖሚና ገንዘብ ኢኮኖሚና ገንዘብና ኢኮኖሚ ትብብር ሚኒስቴር አለ። ለምሳሌ በሱ ውስጥ ከፍተኛ ሙስና ተንሰራፍቷል። ብዙም ከአንዱ ሁለት ሚኒስትር ዴታዎች ተጠያቂ ሆኗል። ሁሉም ግን ከበላይ ሚኒስትሩ ዴታ አቅጣጫ ነው። በቅድሚያ ተጠያቂ መሆን ያለባቸው ኢሚዲየት ስንቶቻቸው ተከታዮቻቸው ከስሮቻቸው ያሉ ሚኒስትር ዴታዎች በዚህ ደረጃ በሙስና ተግባር ውስጥ ተሰማርተው ሲገኙ ይህ እንዲሆን የፈቀዱ የሳት የሚኒስትሩ አመራር ነው። ይህ እንዲሆን የፈቀዱ መስከር ሲባይ ይህንን ነገር ቀጥተኛ ሆነና ግጥነት ተጠያቂ የሚመስለበት አሰራር ቢፈጥሩ አመራራቸው ግልጽነትና ጥያቄ የተሰፈንበት ሆኖ ቢሆን ኖሩ ከስሮቻቸው ያሉ ኃላፊዎች በዚህ ደረጃ በሙስና ተግባር ውስጥ አልተሰማሩም ነበር። በቅድሚያ ጥያቄ ነበር የሚሆን ያለበት ከዴታው ቀድሞ ሚኒስትሩ ነው። ምክንያቱም እሱ አመራር የሚሆን የፈቀደው ወይም በሱ አመራር የሚሆን የተፈጠረው ማለት ነው። በዚህ ደረጃ እየተሰራ ነው ወይ ብለን ስንል እየተሰራ አይደለም። በታች ያሉት ኃላፊዎች የተወሰኑ ፕሮጀክት ወይም ዳይሬክተር ደረጃ ያሉ ወይም በዴታ ደረጃ ያሉ የተወሰኑ ሰዎች ይታዝ ነው። ሆኖም ግን እንዳልኩ አሁን ለሰዎች ሙስና ሊሰሩም ባይሰሩ በግል ብላ ሙስና ይሰራል ያሰራም ሙስናና ብልሹ አሰራር በዚህ ደረጃ እስከተንሰራፍ ድረስ አንድ ተጠያቂ መሆን አለበት። እዛ በህግ ተጠያቂ ባይሆን ኃላፊነቱን በአግባቡ ባለመወጣቱ እዛ ቦታ ላይ መነሳትና ጅቦች ሆን ደግሞ መውረድ መቻል አለበት ማለት ነው። በህግ እንኳን ባይሆን አፈጣጠም ብቃቱ ብቁ አይደለም ያ ቦታ ያነሳት ማለት ነው።
አቶ ስዩም ሃሎ። ኦኬ አቶ ስዩም፣ በውይይታችን ላይ አንድ ትዝ ያለኝ ነገር ምንድን ነው? አቃቤ ሕጉ ህዝብ ሚኒስትሮች የፖለቲካ አቅጣጫ ከመስጠት በስተቀር ውጪ ብዙ በሙስና ላይ ሚና የላቸውም ብለው ነበር። እርስዎ ደግሞ የሚሉት የለም፣ ከላይ የተቀመጠው ኃላፊነት በሕግ እንኳን ባይጠየቅ ስራውን በትክክል መወጣትና ለመወጣቱ መረጋገጥ አለበት ይላል። ለዚህ እኛ አንድ ምሳሌ ልንሰጥዎት እንችላለን። ስዊድን ሰሞኑን የትምህርት የመጓጓዣ የትራንስፖርት ሚኒስትሩ መስሪያ ቤት ሳይሆን በሱ ስር ያለ አንድ ተቋም ዳይሬክተሯ ዋና ዳይሬክተሯ ጥፋት ስላጠፋች ከሷ ጀምሮ እስከ ላይ ያሉት ሚኒስትሩ ድረስ ከስራ ተባረዋል። ሚኒስትሩ ምንም የሚያውቀው የለም፣ ግን የዛ የተቋሙ የበላይ በመሆኑ ብቻ እንግዲህ ተጠያቂነትን በሚመለከት ግን አቃቤ ሕጉ ኢትዮጵያ ውስጥ ያሉት ምንድነው? ህዝቡ የገባው አይመስለኝም ነው በሳቸው ነገር። ሚኒስትሮች እኮ የፖለቲካ አቅጣጫ ከመስጠት በስተቀር ውጪ በቀጥታ ሙስናና ሌሎች ላይ ዳይሬክት እንትኖች ላይ አይካፈሉም፣ ይሄንን ማወቅ ያስፈልጋል ይላሉ። እርሶ ባጭሩ ምን ይላሉ ይሄንን?
ولكن يجب ان يكون هناك
በዚህ መንግስት በራሱ ጭምር ህዝቡም ልክ የሆነ ግልጽና ግልጽ የሆነ ማነው ይሄ ፖለቲካዊ ምርጫ ቢካሄድ እኮ ሚኒስትር ብቻ ሳይሆን የሚቀጣው አጠቃላይ ገዥን ፓርቲ እኮ ነው የሚቀጣው በምርጫ በማስወገድ ማለት ነው። ስለዚህ እንደ አጠቃላይ ግጭት ለመንግስት ፖለቲክ ፖለቲካዊ ሲሰራ እና ሙስና በጣም የተንሰራፋበት ድርጅት ወይም ሚኒስትር መስሪያ ቤት እየመራ እሱ ሙስና አሰራም እና ጥያቄ ሊሆናችን የሚለው አካሄድ እሱም ስጋት ነው።
አቶ ስዩም እርሶን ሳዳምጥ አንድ የሚናገሩት ሳዳምጥ አንድ የሚገባኝ ነገር አለ። ኢህአደግ የዲሞክራሲ ድርጅት ነኝ፣ ዲሞክራሲያዊ ድርጅት ነኝ፣ ኢትዮጵያ ውስጥ ዲሞክራሲን ለማስፈን የምታገል ድርጅት ነኝ የሚል ስለሆነ እንደርሶ ያሉ ምሁራን የሚሰጡት አስተያየት ለድርጅቱ ጠቃሚ ነው ብዬ ነው የምገምተው በእኔ እምነት። ምክንያቱም ስተቱን አሻሽሎ እንዲቀጥል የሚያደርገው ስለሆነ እና የዴሞክራቲክ ድርጅት ከሆነ ደግሞ እንዲህ አይነት ምሁራንን አቅርቦ እንዳውም ስተቴን ንገሩኝና አርሜ ከህዝብ ጋር ተግባብቼ ወደፊት ልኑር ማለት ያለበት ነው። ግን ኢትዮጵያ ውስጥ ደግሞ የምናየው በተቃራኒው ነው። እንዲህ አይነቱን ጠቃሚ ገንቢ ሐሳብ የሚያቀርቡት ይታሰራሉ፣ ይባራሉ፣ ይገረፋሉ፣ ወዘተ ወዘተ። ኢህአደግ የራሱ ምንነት ስላልገባው ነው ይሄን የሚያደርገው ወይስ ፖለቲካውን በደም ስላልተረዳው ነው ወይስ ለምንድን ነው እንዲህ አይነት ገንቢ የሆኑ ጠቃሚ የሆኑ ነገሮችን ለሀገር ለመንግስት ለህዝብ የሚጠቅሙ ነገሮችን የሚያቀርቡ ምሁራንን የሚያሳድደው የሚያስረው የሚገርፈው ለምንድን ነው?
ለግሌ ገዢው ፓርቲ ማንም ድርጅት ተቋም ገዢው ሆነ የህዝብ መብት ነጻነ እና ፍትሐዊ ተፈጻሚ ተረጋገጠ እንደነበረ ሁሉም ጽሑፎች በዛላ ተቆሙ ናቸው። ግንቅደፍ እንዳነሳው ለ82 ካል አፍረደው በዚህ ምክንያት በጣም እጅግ ምርመራ ተፈጽሞብኛል። ብዙ መከራዎች ተሰልፈዋል። ግን ለምንድን ነው በዚህ የሚያደርጉት ብለን እናስብ። እኔ መስኛላዋቂነት ነው ፍጹም አላዋቂ እኔ መለጭ ነው። ፍጹም አላዋቂ ስትሆን አንድ አለማዋቅን አታውቅም፣ ሁለት አለማዋቅን ስለግግም አምና መቀበል አትችልም። ከዛ አላዋቂነትን ስለግግም የተደጉ ይመስላል። ፍጹም አላዋቂ ስትሆን ከዛ ማርሱ ፍጹም የበታችነት ስሜት የሚሰማ ስትሆን ደግሞ እንኳን አላዋቂነትን እነሱንም ሲነግሩ ይሰደቡ ይመስላል። ስለዚህ ቶሎ ብለህ የሀይል የጉልበት እርምጃ በሀይል ማዳፈን አይነት ነገር ትሞክራለና እኔ ዝም ብዬ ሳስበው ከላይ ያሉ አመራሮች ዋናነት አንድ ፍጹም አላዋቂዎች ናቸው፣ ሁለት ደግሞ እንደዚህ ክሬዲት ኮምፕሊት ጤና ቦታችን ናቸው ብዬ ነው ማስብ። ሊበታችን ስሜት ሆነታ እንጂ አሸባሪ አመት ፈጻሽ ምናምን እየተባሉ የሚታሰሩ ብዙ ሰዎችን በአካል እስር ቤት ልጠይቅ ያለ እኔ በአካል ታስሬያቸዋለሁ። አንድም ቀን አመዘነ ስሜት ሆኛ ግን አንድም ቀን እንደዚህ የቅፋትኝነት ስሜት ሀገርና ህዝብን ለማገጣበጥ አይነት ነገር አስያለው የሚያሳስበኝ ነገር የህዝብ መብት ነፃነትና ጠቃሚ ነውና እሱን አስቤ ባደረግኩት መንግስት የሚሰጥ ምላሽ አሁን ግን ያልኳይነ መረገ ና በጣም ብዙ ብዬ ያሳስብኛል። ለምንድ እያሳስብ አሁን ልክ እንዳልኩ ግን ሌላ ማሰብ አስብ የደረስኩ ብኖር አላዋቂዎች ናቸው ቢያቁ ይህን ነገር አያደርግ ቢያቁ ይህን ነገር አያደርግ ነው።
አቶ ስዩም ወደ ጥያቄዎችን ላገባድር ነው። ብዙ አርስቶች አሉ። በዚህ በሙስና ላይ ነው ዛሬ የተወያየ ነው። ምናልባት ከፈጣሪ ጋር እድሉ ከገጠመን ወደፊት በሌሎችም አርስቶች ከእርሶ ጋር ለመወያየት ፍላጎት አለን። ተመልሰን እንመጣለን። እርሶም ፈቃደኛ ሆናሉ ብለን ተስፋ እናደርጋለን። ግን ለማጠቃለል ለመጨረሻ ሰው የሚሸቱ መሪዎች ያስፈልጉናል ይላሉ እርሶ። ምን ማለት ሆኖ ጌታዬ? ሰው የሚሸቱ መሪዎች ያስፈልጉናል።
እንግዲህ ሰው የሚሸቱ ምናልባት ዛ ምስል ላይ በምስል ደረጃ የተቀመጠ ምስል አለ።
ጌታዬ እጅግ በጣም አመሰግናለሁ። ጥያቄዎች አሉ፣ አርስቶች ጥያቄዎቻችን አርስቶች አሉ። ያስቸኳይ ጊዜ አዋጁ መነሳት አለ፣ የግብር ጉዳይ አለ። እነዚህን ሁሉ በሚቀጥሉት ውይይቶቻችን ለማንሳት ፍላጎታለን፣ እጅግ በጣም ፍላጎታለን። ከቦታው ስለሆኑ እርሶ ከጉዳዩን በደም ስለሚያውቁት ወደፊት ምንመለስ ፈቃደኛ ነዎት? እጅግ በጣም እናመሰግናለን። እንግዲህ አቶ ስዩም ተሾመ ዛሬ ከኛ ጋር ሆነው ስለ ኢትዮጵያ ጉዳይ ስለነገሩን በተለይ ደስ ያለን። ሰው ሰው የሚሸቱ መሪዎች አስፈልጉናል አሉት። እንደኛው ሀዘናችን፣ ደስታችን፣ በሽታችን፣ ህመማችን የሚሰማቸው እንደኛው ስንመታ የሚያለቅሱ ስናሸንፍ የሚጨፍሩ እንደኛው የሚሆኑ መሪዎች እንደኛው ሰው የሆኑ የሰው ስጋና ደም ለብሰው የሰው ህሊናና የሰው መንፈስ የሌለባቸው ሳይሆኑ እንደኛው አብረውን የሚቸገሩ እንደኛው አብረውን የሚደሰቱ እኛን ሆነው እኛን የሚመስሉ እንዳሉ ይገባናል። እጅግ በጣም እናመሰግኖታለን። ወደፊት ተመልሰን እርሶ ጋር እንመጣለን። ለአሁኑ ጤና ይስጥልኝ ጌታዬ።
ጤናይስጥልና አድማጮቻችን፣ እንደተለመደው አሁን የውርጫታ ፕሮግራም ላይ ደርሰናል። አሁን የውርጫታን ፕሮግራም በረከት ያቀርብልናል፣ ወደሱ እናልፋለን።
ሰላም ጤናይስጥልኝ የውርጫታ አድማጮች፣ እነሆ የውርጫታ ፕሮግራም አሁን ተጀመረ። ለዛሬ ይዘንላችሁ የቀረብነው ፕሮግራም ለሊዮ ቶልስቶይ የተጻፈ ደብዳቤ ከዳንኤል ክብረት ይሆናል። ከፕሮግራማችን ጋር አብራችሁን ሁኑ። ለሊዮ ቶሎስቶይ የተጻፈ ደብዳቤ። አንዶ ዳጄ ከሳምንታት በፊት አንድ ቲያትር ይጽፍና በአዲስ አበባ ከተማ ካሉት ቲያትር ቤቶች ወደ አንዱ ሄዳል። ድርሰቱን ለግምገማ እንዲያስገባ ይነገራል። አስገባ። በቀደም ለት የግምገማውን ውጤት ለማየት ወደ ቤተ ተውኔቱ ያመራል። መዝገብ ቤቶቹም የግምገማ ውጤት ደርሷል፣ መታወቂያውን አሳይተው ፈርሞ መውሰድ ይችላል ይሉታል። ከደረት ኪሱ መጅረጥ አድርጎ መታወቂያውን ሰጣቸው። የመዝገብ ቤቱ ባለቤት መታወቂያውንና ደብዳቤውን አስተያየና እርሶ መውሰድ አይችሉም፣ መውሰድ የሚችለው ደራሲው ነው ይሉታል። እርሱም ደረቱን ነፍቶ የድርሰቱ ባለቤት ነኝ ልውሰድ ይላል። መዝገብ ቤቶቹም እዚህ ላይ ተጻፈው ግን የእርሶ ስም ሳይሆን የደራሲው ስም ነው ይሉታል። ግራ ገባው። እዚህ ቲያትር ቤት ይህንን ድርሰት ይዞ የመጣ ሌላ ደራሲ ኖር ይሆን ብሎ አሰበ። የትርጉም ስራዎች አንዱ ችግር ይሄ ነው። የተለያዩ ሰዎች አንድን ስራ ያውን በተመሳሳይ ጊዜ ተርጉመው ሊያቀርቡት ይችላሉ። የተጻፈውን ደብዳቤ ማየት ይችላሉ ይላል ወዳጅ። የተጻፈውን ሰው ስም ለማየት ጓጉቶ መውሰድ አይችሉም እንጂ ማየትስ ይችላሉ አለው የመዝገብ ቤቱ ባልደረባ። ወዳጄ ወደ ማህደሩ አንገቱን ልኮ ሲመለከተው ግን ክው ብሎ ነበር የቀረው። የወዳጄ ቲያትር ድርሰት የዝነኛው ሩሲያዊ ደራሲ የሊዮ ቶሎስቶይ ድርሰት ነው። ወዳጄ ወደ አማርኛ ተርጉሞ ነው ያቀረበው። በድርሰቱ ጽሑፍ ላይ ደራሲ ሊዮ ቶሎስቶይ፣ ተርጓሚ ገሌ ይላል። አስደናቂው የቲያትር ቤቱ ደብዳቤ ለአቶ ሊዮ ቶሎስቶይ ተብሎ ነው የተጻፈ። ለዚህ ነበር መዝገብ ቤቱ መስጠት የቸገረው። ወዳጄ መጀመሪያ ነደደው፣ ቀጥሎ ገረመው፣ በመጨረሻም ዞረበት። ለማረጋገጥ ፍርሚያና ማህተሙን አየው። ሊዮ ቶሎስቶይ የለም አለ ወዳጄ። የሚናገረው ነገር ግራ ገብቶት ታዲያ አቶ ሊዮ ሲመጡ ይውሰዱ ወይም እርሶ ህጋዊ ውክልና ይዘው ይምጡና ይውሰዱላቸው አለ የመዝገብ ቤቱ ባልደረባ ነገሩን ያቀለለ መስሎት። ከማን ነው ውክልና የማመጣው አለ ወዳጄ ማሽላ ሳቅስቦ። የመዝገብ ቤቱ ባልደረባ መነጽሩን አፍንጫው ላይ አስደግፎ መዝገቡን እያየ ከአቶ ሊዮ ቶሎስቶይ ነዋ፣ ዛሬ እኮ ውክልና ቀላል ሆኗል፣ በሰላሳ ደቂቃ ይጨርሱታል፣ ውጭ ሀገርም ከሆኑ መላክ ይቻላል አለው። ሊዮ ቶሎስቶይን ታውቀዋለህ አለው ወዳጄ። እዚህ ቲያትር ቤት ድርሰት ይዞ የሚመጣ ብዙ ነው፣ ስንቱን አውቀዋለሁ ብለህ ነው? በተለይ ጀማሪ ደራሲዎችን አናውቃቸው። ይሄ ሊዮ የተባለው ጀማሪ ጸሐፊ ይሆን አለና በግማሽ መነጽሩ እያየ መለሰለት። እንዴት አድርጎ ሊያስረዳው ይችላል? ሊቃውንት ተብለው የተቀመጡት ገምጋሚ ኮሚቴዎች ያላወቁትን ይህንን የመዝገብ ቤት ሹም እወቅ ማለት ግፍ ነው። ደሃው ምን አረገ? ሊቆቹን ነው መርገም አለ ገሞራው። ሊዮ ቶሎስቶይ እኮ ሞቷል፣ እንዴት ነው ለሞተ ሰው ደብዳቤ የምትጽፉት? ውይ 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 ብሎ የመዝገብ ቤቱ ሹም አዘነ። ባያውቀውም በባህሉ መሰረት ለሞተ ሰው ማዘን ያለ ነው። መቼ ነው የሞቱት? አይ ሰው መሆን ቲያትራቸው ሳይታይላቸው ትንሽም ቢሆን ገንዘብ ሳያገኙ፣ አይ ሰው ሰውና እንጨት እኮ ሰባሪ ነው አለ መዝገብ ቤቱ ባልደረባ አንገቱን እየነቀነቀ። የሞተውማ በ1903 ዓመተ ምህረት የዛሬ 106 ዓመት በህዳር ወር አለ ወዳጄ። መዝገብ ቤቱ ባልደረባ ግራ ገባው። እስከ ዛሬ የተገመገመ ድራማ ሲያስረክብ ኖረ እንጂ ራሱ ድራማ ሰርቶ አያውቅም። አሁን ግን ራሱ ድራማ እየሰራ መሰለው። አሁን የሚሉኝን ነገር እዚህ አንዳንዶች ጽፈው ከሚያመጡት የተሻለ ድራማ ይወጣዋል አለና መዝገብ ቤቱ ሳቀ። እንዴት የሚገመግሙት ሰዎች ሊወጡ ሊስቴና ያውቁት ለመሆኑ ምን ተምረው ነው ገምጋሚ የሆኑት? የድርሰት አብነቶችን ሲያውቁ ምኑን ነው የሚገመግሙት? በ1821 ዓ.ም ራሻ ተወልዶ በ1903 ዓ.ም የሞተውን ታላቁን የድርሰት ሰው ቶልስቶይን የማያውቅ የድርሰት ገምጋሚ ቲያትሮቻችንን ቢጥል ምን ይገርማል? ቲያትር የሚያውቁ ሰዎች ቲያትር ከገመገሙ፣ ቲያትር በማያውቁ ሰዎች እጅ ከተገመገመ ቲያትር ሞቷል በለኛ። ለመዝገብ ቤቱ ባልደረባ አንገቱን እየነቀነቀ ጌታው እኛ የታዘዝነው አቶ ሊዮ ቶልስቶይ ለሚባል ሰው አስፈርማችሁ ስጡ ተብለን፣ እርሶ ደግሞ አቶ ሊዮ ሞቷል ይያሉኝ። ይህ እንግዲህ ከአቅማችን በላይ ነው። አለቃዎቻችንን ያነጋግሩ። እነርሱ ወስነው ሄዱና እኛው ላይ ነው ደም ይተርፍ አለው። ወዳጄ ያዘነም እየተበሳጨም እየተገረመ መጣና ተረከልን ይላል ዳንኤል ክብረት። ነገሩን ሲቀጥል አንድ መምህሬ ጥበብ በነጋዴያን እጅ ስትወድቅ ሸቀጥ፣ በሹመኞች እጅ ስትወድቅ ቀልድ፣ በወዳሞች እጅ ስትወድቅ ዳቦ፣ በምንደኞች እጅ ስትወድቅ የስራ ልብስ፣ በአዋቂዎች እጅ ስትወድቅ ዘውድ ትሆናለች ይል ነበር። ጥበብን የማያፈቅራት ሰው እንኳን ሊገመግማት ሊያደንቃት አይችልም። ታዋቂው ባለቅኔ መጋቢ ሚስተር ወልደ ሩፋኤል ቅኔ ተቀኝቶ ሲወርድ እንኳን ቅኔ ሊያውቅ ቋንቋ ያልቀናለት ሹም ያገኘውና ይበል ነው ዛሬ ይለዋል። መጋቢ ሚስትርም አንተ ከሰማውማ ምን እንቅኔ የተቀኘውት አላሉ። ጥበብ መጀመሪያ ፍላጎት፣ ከዚያም ሙቀት፣ ቀጥሎም ተመስጦ፣ በመጨረሻም አንክሮ ትሻለች። ጥበብን እየተማረ ሁሉ አይደርስባት። አይቴ ብሔር ለጥበብ የጥበብ አገሯ ወዴት ነው እያለ የሚፈልጋት እንጂ ጥበብን የተሾመባት ሁሉ አያውቃትም። ወአይቴ ረከበ አስረስሞታ የጎዳናው ፍለጋ በወዴት ተገኘ ብሎ የሚመረምራት እንጂ ጥበብን ባለ ገንዘብ አይገዛት። መኑ አውደ ባህረ ወተሳይጠ በወርቅ ቀይህ ባህርን ተሻግሮ በቀይ ወርቅ የገዛት ማን ነው እያለ በአንክሮ የሚከተላትን እንጂ ጥበብን ምንድኛ ቅጥረኛ አይደርስባትም። ከደመና በላይ ወጥቶ ያወረዳት ማን ነው እያለ የሚመሰጥ እንጂ። በተማሪዎች ንቅናቄ ጊዜ የተገጠመ አንድ ግጥም አለ። ለአምሳት ወለደች ወንፊቷ ቀዳ፣ ሽግመል አለፈ በመርፌ ቀዳዳ፣ በሰንበሌጥ ቁጣ ወደቃል ዋርካ፣ ተከካል ተከካ፣ ተቦካል ተቦካ፣ ተሳካል ተሳካ፣ የምን ቸገረኝ ቤት ሁልጊዜ ፋሲካ፣ በትዛዝ ሊቅ መሆን ይህም አለለካ ተብሎ ተገጥሞ ነበር ይባላል። አንድ ጓደኛችንም ተርጓሚውን እንዲህ አለ፣ ለምን ለቶልስቶይ ባለበት ብለህ ደብዳቤ አጽፍለት። ይድረስ ለሊዮ ቶልስቶይ፣ ይኸው ከ8ኛው ሺህ መድረሳችንን ታወቀ። ለእውቀት ያልደረሱ ለመብል ያላነሱ፣ በትዛዝ ሊቅ በድጋፍ ምሩቅ የሆኑ፣ አበል የሚሰበሰብባቸው ጥበብ የማይገዳቸው የሀገሬ ሹማምንት፣ መፈጠርንም መሞትንም ሳያውቁ በምትኩ በ106 ዓመት ከመዝገብ ቤት መጥተህ ደብዳቤ እንድትወስድ ጽፈውልሃል። ከቻልክ የገነትን ጠባቂ መላእክትን አስፈቅደን አና ደብዳቤ ፈርመው ስድ። ምናልባት የቀበሌ መታወቂያ ይቸግርህ ከሆነ ምርጫ ሲደርስ ከመጣህ ማውጣት ይቀልሃል። የቤት ምዝገባ ሰሞን ግን እንዳትመጣ። አሳዛኙ ነገር ከ90 እና 100 ዓመት በፊት ጽፈው ዓለምን ጉድ ያሰኘበት ድርሰት በቲያትር ቤታችን ገምጋሚ ኮሚቴ ከልማታዊነትና ከህዝባዊ ከብሔር ብሔረሰቦች መብት አንጻር ማረሚያ ስለተሰጠው እርሱን አስተካክለ እንደገና ለማሳተም መሬት ላይ መቆየት የግድ ሊሆንብ ነው። ያውም ድርሰት የኋላ ዘመን መሆኑ ከታወቀ የነፍጠኛና የጉልተኛ ድርሰት ነው ከመባል ከተረፈ ነው። ስትመጣ ስሙን እንጂ ድርሰቱን ብዙም ለማናውቀው የአገር ሰው ለፑሽኪን ያሰራንለትን አደባባይ ትጎበኛል። ወጉ በዳንኤል ክብረት ተጻፈ።
እንግዲህ አድማጮቻችን እንዲያያል አሁን ወደ ፕሮግራማችን ወደ ማጠቃለሉ ደርሰናል። በመጨረሻም እንግዲህ እንደተለመደው የቀረበውን ጥያቄ የሚመልሱ ሰዎች የሚቀርቡበት ነው። አህመድ እንግዲህ ብዙ ሰዎች ለመመለስ ሞክረዋል።
እስቲ እኔ እንግዲህ መልሱን መጨረሻ ላይ አንተው ተነግረናል። ጥያቄውን ያመጣ አድማጩ ነግረውሃል። የመለሱልን ሰዎችን አንዳንዶቹን ለመጥቀስ እንሞክራለን። አቶ ብሩክ ዋሳ መገና ወሎ ነው ብለዋል። ቴድሮስና ይስማሸዋ ወሎ ውስጥ ቆቦ ነው ብለዋል። አቶ ሰለሞን ኪንግ ወሎ ውስጥ ባቲ አካባቢ ብለዋል። በቀለ ዳባ ወሎ ውስጥ ብለዋል። እንግዲህ መልሱ ወሎ አልመሰለንም። በኋላ ይነግረናል ዜድ። ግን በአብዛኛው መልሱን የመለስ ለመመለስ የሞከሩ ውድ አድማጮቻችን ወሎ ነው ያሉት። ለምንድን ነው ዋሳ ቆንጆ ወሎ ስላለ ይባል ስለሚባል ነው ዋሳ መገና ወሎ ነው ያሉት። አንድም ሌላ ሰው የጠራ የለም። እና እስቲ መልሱ ምን እንደሆነ ከዛው ድንስማ።
እንግዲህ አድማጮቻችን የተሻለውን ወትሮም እንደሚያደርጉት የተሻለ ሙከራ አድርጓል። በስልክ መስመራችን ላይ ብዙ ጥሪዎችን ስናስተናግድ ነበርና ብዙዎች ሙከራቸውን እያደነቅን ግን ለጥያቄውን የዘውትር ደንበኛችን ጥያቄውን የሚልኩልን ሸዋ ክፍለ ሀገር ሰሜን ሸዋ ነው ብለው ነው መልሱን የላኩልን።
መልሱ እንግዲህ ሸዋ ክፍለ ሀገር ሰሜን ሸዋ ነው። አድማጮቻችን ሙከራውን ላደረጋችሁ ትልቅ አክብሮት አለን። እናደንቃችኋለን፣ እንወዳችኋለን። ግን ለምን ወሎ እንደተባለ የቆንጆች ቦታ ስለሆነ እንደሆነ አላውቅም። ለማንኛውም መልካም ሰንበት፣ እስከሚቀጥለው ሳምንት በሰላም ያገናኘን እንላለን። እንሰናበታችሁ እኔ አህመድ
አንዴ ተመስገን
እኔም ዘውዱ
እና ቴክኒሺያናችን መርሶ ወንድማገኝ ነው። ጤና ይስጥልን።
Malay and you, each of them in a truly machine.